the conference center at
Salt Lake City ቤተ መቅደስ ጉባኤ ማይከል ስፍራ ይህ 184ኛው የሃለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን አመታዊ አጠቃላይ ጉባኤ ነው። ከበላይ ስልጣናትና ከበላይ ቤተ ክርስቲያን ሹሞች ተናጋሪዎች ተመርጠዋል እና ለዚህ ክፍል ሙዚቃ መዝሙር በመርመር ተመላከል ኳየር ይቀርባል። የስርጭት ለህዝብ አገልግሎት የቀረበው በቦንቬል አካፋፋይ ነው። ማንኛውም የማባዛት የቅጂ የማሰራጨት ሂደትና ሌላ የዚህ ፕሮግራም ጥቅም በጽሑፍ ሳይቀርብ መጠቀም የተከለከለ ነው። ፕሬዚዳንት ዲተር ኤፍ ኡትዶርፍ የቤተ ክርስቲያን አጠቃላይ አመራር ሁለተኛ አማካሪ ይህን ክፍል ጊዜ ይመሩታል።
Our dear brothers and sisters,
we ለዚህ ለአምስተኛውና ለመጨረሻው የ184ኛው አመታዊ የሃለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን አጠቃላይ ጉባኤ እንኳን ደህና መጣችሁ። ይህን ጉባኤ መሩት ፕሬዚዳንት ቶማስ ኤስ ሞንሰን ይህን የስብሰባ ክፍል እንዳካሄድ ጠይቆኛል። በእነዚህ ስብሰባዎች በዓለም አቀፍ በሬዲዮ፣ በቴሌቪዥን፣ በኢንተርኔት ወይም በሳተላይት መተላለፊያ ለምትተላለፉት የቤተ ክርስቲያን አባላትና ጓደኞች ሰላምታችን እናቀርባለን። የዚህ ስብሰባ ሙዚቃ በማክ ወልበርግ እና ራይ መርፊ አመራር ስር ሊንዳ ማርግሬት እና ቦኒ ጉድልፍ ኦርጋን እየተጫወቱ የሚያቀርቡልን የሞርሞል ተመናክል ዘማሪዎች ናቸው። ዘማሪዎቹ ስራው አስደሳች ነው በሚለው መዝሙርን ይህን ስብሰባ ይከፍታሉ። የመጀመሪያ ጸሎት የሚቀርበው በኤጲስቆጶስ አማራር ሁለተኛ ማካሪ ዲን ኤም ዴቪስ ይሆናል።
Oh,
Our beloved Father in heaven,
ልባችንና ነፍሳችን በዚህ ጉባኤ ተበስ በዳመጥናቸው ነገሮች ተነሳስተዋል። በዚህ ከሰዓት በኋላ ስብሰባ መንፈስ በእኛ ጋር እንዲሆንና በዚህ ለሚናገሩት ሰዎችና ይህንን የሚያዳምጡ ሰዎች ጋር መንፈስ እንዲሆን እንዲገኝ የምጠይቀ በኢየሱስ ክርስቶስ ስም ነው። አሜን።
The choir will now favor us.
ማሪዎቹ አሁን በድንቀት ቆማለው በሚሎ ያስደስቱናል። ከመዝሙሩ በኋላ ከ12 ታዋሪያ ሻንጎ ፕሬዳንት ቦድኬ ፓከር ንግግር ለማዳመጥ እንደሰታለን። እርሳቸውም ተከትሎ የሰባቹ አባል ሽማግሌ ዊሊያም አር ዎከር ያነጋግሩናል። የ12ኛ ሐዋርያ ሻንጎ አባል ኤልቶን ፔሪም ንግግር ያደርጉልናል።
Jesus offers me. times of war are uncertainty.
ጦርነት ወይም የብጅታ ጊዜያቶች ትኩረታችን በእውነት ትርጉማዊ ባላቸው ነገሮች ላይ ስል የማድረግ መንገድ አለው። ሁለተኛ ዓለም ጦርነት ለኔ ትልቅ የመንፈስ ግራ መጋባት ጊዜ ነበር። የተዳደፈ ባለ መስክርነት ብቻና ለበለጠ ነገር አስፈላጊነት እየተሰማኝ በብርጋም ከተማ ዩታ የሚገኘውን ቤቴን ተውኩ። በኢሽማ ደሴት በኦኮን ጃፓን ደቡባዊ ክፍል ላይ ተመድቤ በነበርኩ ሰዓት ከመጠራጠር ከብጅታ ጋር ታገልኩ። የወንጌል የግል መስክርነት
during one sleepless night
ለማግኘት ማወቅ ፈለኩ። በአንድ ልቅፍ አልባ ምሽት ወቅት ድንኳኔን ትቼ ግድግዳ ለመስራት አዋሽ አሸዋ በተሞሉና በተደራዱ ባለ 50 ጋላን የነዳጅ ሲሊንደሮች የመሬት ውስጥ መጠለያ ውስጥ ገባው። ጣራው አልነበረም እና በዛ በዝግታ በኮፐብ የተከበበች ሰማይ ቀና ብያየው እናም ለመጸለይ ተንበረከርኩ። ቢያንስም የእረፍት ነጋሽ አጋማሽ ላይ ተከሰተ። የተከሰተውም ነገር ለእናንተ ለመግለጥ ብሞክር እንኳ አልችልም። መግለጽ ከምችለው ኃይል በላይ ነው። ነገር ግን በዛን ቀን ምሽት ከ60 ዓመታት በፊት ግልጽ እንዳልነበረ ሁሉ ዛሬም ግልጽ ነው። በጣም ራስ በጣም የግል መገለጽ እንደሆነ አወቅኩኝ። በመጨረሻም ለራሴ አወቅኩኝ። ለእኔ ለስለተሰጠኝ በእርግጠኝነት አወቅኩኝ። ከተወሰነ ጊዜ በኋላ በዝግታ ከመሬት ውስጥ መጠለያ ውስጥ ወጣሁና ወደ አልጋዬ ሄድኩኝ። ቀሪውን ምሽት ደስታና አስደናቂ እየተሰማኝ አሳለፍኩኝ። የሆነ ለየት ያለ ሰው ነኝ ብዬ ከማሰብ ባሻገር እንደዚህ ወደ እኔ ከመጣ ለማንም ሰው መምጣት እንደምችል አሰብኩኝ። ያንን አሁንም አምናለሁ። በተከተሉት ዓመታት ውስጥ እንደዚህ አይነት ልምድ በአንድ ወቅት የምከተለው ብርሃንና የምንሻው ክብደት እንደሆነ ለመረዳት ችያለሁ። 90 ለምጠጉ የሕይወት ዓመታትና ከ50 በላይ ለመሆኑ እንዳጠቃላይ ባለስናት ዓመታት ስለ ተማርኳቸውና ስለ ተለማመርኳቸው ነገሮች በጣም ለማወቅ የምጠቀምባቸውን እነዛን እውነቶችን ላካፍላችሁ እመኛለሁ። ብዙዎቹን ለማወቅ የቻልኳቸው ነገሮች ማስተማር ከምንችላቸው ነገሮች ነገር ግን መማር ከምንችላቸው ዝርዝር ውስጥ ይወድቃሉ።
Right, the impressions and revelations.
The በጣም ተቃሚ ነገሮች ዘላለም ጥቅም ያለው ዕውቀት በግል ጸሎትና በማሰላትና ማካኝነት ብቻ ይመጣሉ። እነዚህ ከጾምና መጻፍ ቅዱስ ጥናት ጋር አንድ ላይ በመሆን ግንዛቤዎች ራእዮችና የመንፈስ ቅዱስ ሹክሹክታዎች ይጋብዛሉ። በመርህ ላይ በምናደርግበት ጊዜ ከላይ የሚመጣ ምሬት ያቀርብልናል። ራእዮች በዚህ ሕይወት ውስጥ በጥረት የምናቀባቸው አይነት የጉብዝና መርህ በትንሣኤ ጊዜ ለማወቅ የቻልኩት በአንድ ዘላለማዊ እውነት እግዚአብሔር ሕያው መሆኑን ነው። አባታችን ነው። የእርሱ ልጆች ነን። በዘላለም አባት በእግዚአብሔር እናም በልጁ በኢየሱስ ክርስቶስ እናም በመንፈስ ቅዱስ እናምናለን። ከሁሉም ልጠቀምባቸው ይችል ከነበራቸው ማዕረጎች አባት ተብሎ መጠራቱን መረጠ። አዳኙ አዘዘ። ስለዚህ እነዚህ ብላችሁ ጸልዩ። በሰማይ የምትኖሩ አባታችን ሆይ፣ በዚህ ሕይወት ውስጥ የበለጠ የምጠቅመውን ነገር እየተረዳን ስንመጣ አባት የሚለውን የስሙን አጠቃቀም ሁሉም የምመሩትን ትምህርት ይሆናል። ክህነት የተቀደሰ ዕድል ነው። ወላጅነት የተወደሰ ቅድ ነው። አማካኝነት ላይ በመዘርዘር የዘላለም በረከት መሆን ይችላል። በቤተ ክርስቲያን ውስጥ ካሉት የሁሉም እንቅስቃሴዎች መሠረታዊ መጨረሻ አንድ ወንድ ከምስቱና ከልጆቹ ጋር በቤት ውስጥ ደስተኛ መሆን መቻላቸውን ነው። ያላገቡት ወይም ልጆች የማይኖራቸው ሰዎች ከምሹት የዘላለም በረከቶች አልተወገዱም ነበር። ግን ለአሁኑ ከመድረሻቸው ውጪ ሆኖ ነው ያለው። በረከቶች ሁልጊዜ እንዴትና መቼ ራሳችን እንደሚያቀርቡ እናውቃለን። ነገር ግን ዘላለማዊ የመጨመር ቃል ክዳን ቅዱስ ቃል ክዳኖች የሚገባና ለምጠብቅ ለማንኛውም አማኝ ግለሰብ አይከድም። የእናንተ የምሰጥ መሻቶችና ተማጽኖች የአባትና የልጆችን የሁለቱንም ልብ ይነካል። ሕይወታችሁ ሙሉና ምንም አስፈላጊ የሆነ በረከት ከእናንተ እንደማይጠፋ ከእርሱ ግላዊ ማረጋገጫ ይሰጣችኋል። እንደ ጌታ አገልጋል በተሾምኩበት ክፍል ውስጥ በተግባር እንደዚህ አይነት ሁኔታዎች ውስጥ ላላችሁ በሰዓቱ በእናንተ ላይ የሚያርፍ ለደህንነታችሁ ለክብራችሁ የሚያስፈልግ ምንም ነገር እንደማይኖር ቃል እሰጣችኋለሁ። አሁን ባዶ የሆኑ ክንዶች ይሞላሉ። በተሰበሩ ሕልሞችና መሻት አሁን የሚያሙ ልቦችም ይፈወሳሉ። ሌላኛው የቻልኩት እውነት መንፈስ ቅዱስ እውን መሆኑን ነው። ከአምላካችን ራስ ለሦስተኛው አባል ነው። ተልእኮውም እውነትና ጻድቃን መመስከር ነው። የሰላምና የተስፋ ስሜቶችን ጨምሮ ራሱን በብዙ መንገድ ይገልጻል። እንደዚሁ መጽናናት ምሬትንና እርሜትን ሲያስፈልጉ ያመጣል። በሕይወታችን ሙሉ የመንፈስ ቅዱስ ጓደኝነት የምጠብቀው በጻድቅ አኗኗራችን ነው። የመንፈስ ቅዱስ ስጦታ የሚሰጠው በወንጌል ሥነ ሥርዓት አማካኝነት ነው። ሥልጣን ያለው ሰው እጆቹን በቤተ ክርስቲያኑ አዲስ አባል ላይ በመጫን እንደዚህ ዐይነቱን ቃሎች ይናገራል። መንፈስ ቅዱስን ተቀበል የሚል ነው። ይህ ሥነ ሥርዓት በራሱ ማየት በሚቻል መልኩ አይቀየርም። ነገር ግን አናሳዎቹ የምናዳምጥና የምንከተል ከሆነ የመንፈስ ቅዱስ በረከቶችን እንቀበላለን። እያንዳንዱ የሰማይ አባታችን ወንዶችና ሴቶች ሴት ልጆች የሞሮኒን ቃል ክዳን እውነትን ማወቅ ይችላሉ። የሁሉንም ነገር እውነታ በመንፈስ ቅዱስ ኃይል ታውቃላችሁ። በሕይወቴ ያገኘሁት ከሰማይ የመጣ እውነታ የጌታ ኢየሱስ ክርስቶስ ምስክርነቴ ነው። ወሳኙና ለምናደርገው ሁሉ መሠረት የሆነው በመላ ራእዮች ማህለቅ በሆነው በቤተ ክርስቲያን ውስጥ የምናገለግልበት ሥልጣን በሆነው የጌታ ስም ነው። እያንዳንዱ የምቀርብ ጸሎት በትንሽ ልጆች እንኳ በኢየሱስ ክርስቶስ ስም ነው የሚያልቀው። እያንዳንዱ በረከቶች፣ እያንዳንዱ ትንሥራቶች፣ እያንዳንዱ ሹሞች፣ እያንዳንዱ መደበኛ ተግባሮች የሚከናወኑት በኢየሱስ ክርስቶስ ስም ነው። የኢየሱስ የእርሱ ቤተ ክርስቲያን ነው። ለእርሱ ነው የምጠራ። የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን የሚባለው በመጽሐፍ ሞርሞን ውስጥ ታላቅ ለነፊ ወደ አብ በጌታ ስም እየጸለየ ነበር። ምን እንድሰጣችሁ ትፈልጋላችሁ? እናም እንዲህ አሉት፣ ይህንን በቤተ ክርስቲያን የምንጠራበትን ስም እንድትነግረን እንፈልጋለን። ምክንያቱም ይህን በተመለከተ በሕዝቡ መካከል ጸብ አለና። እናም ጌታም እንዲህ አላቸው፣ እውነት እውነት እላችኋለሁ፣ ሕዝቡ ስለዚህ ነገር ለምን ያጉረመርማሉ? እንዲሁም ይጣላል። ስሜ የሆነውን የክርስቶስ ስም መልበስ እንዳልብራችሁ ቅዱስ መጽሐፍን አላነበባችሁም? በዚህ ስምም በመጨረሻ ዘመን ትጠሩበታላችሁና። እናም ስሜም በራሱ ላይ የወሰደ እናም እስከ መጨረሻም በዚህ የጸና በመጨረሻው ዘመን እርሱ ይድናል። ስለዚህ ማንኛውም ነገር ስታደርጉ በስሜ አድርጉት። ስለዚህም ቤተ ክርስቲያኑን በስሜ ጥሯት። እናም ወደ አብ በስሜም ጸልዩ። እርሱም ለእኔም ስል ቤተ ክርስቲያኗን ይባርካታል። የእርሱ ስም ነው ኢየሱስ ክርስቶስ። መዳንም በሌላ በማንም የለም። አንደበትም ዘንድ የምንገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። በቤተ ክርስቲያን ውስጥ ማን እንደሆነ እናውቃለን። እርሱ አባት አንዲያ ልጅ ነው። እርሱ ማለት የተገደለውን እንደገና የምኖረው ማለት ነው። ከአባት ጋር አማላጅ ነው። አስታውሱ፣ የእግዚአብሔር ልጅ በሆነው በክርስቶስ አዳኝ በሆነው በዓላቱ መሠረታችሁን መገንባት እንዳለባችሁ እወቁ። በሕይወት መካከል ውስጥ እኛንም በቤተሰቦቻችንን የሚይዝ የምጠብቅ መልሕቃችን ነው። በእያንዳንዱ እሁድ በዓለም ዙሪያ የማንም ዜግነት ቋንቋ ተናጋሪዎች በሚሰበሰቡበት ቦታ ቅዱስ ቁርባን በተመሳሳይ ቃሎች ነው የሚከበረው። የክርስቶስን ስም በራሳችን ላይ ወስደናል፣ እናም ሁሌም እናስታውሰዋለን። ያ በላያችን ላይ ታትመዋል። ነቢዩ ነፊ እንዳሉት ለክርስቶስ እንናገራለን፣ በክርስቶስ እንደሰታለን፣ ስለ ክርስቶስ እንሰብካለን፣ ስለ ክርስቶስ ትንቢት እንናገራለን፣ እናም በትንቢታችን መሠረት እንጽፋለን። ስለዚህም ልጆቻችን ለኃጢአታቸው ስርየት የትኛውን መንገድ መመልከት እንዳለባቸው ያውቁ ዘንድ ነው። እያንዳንዳችን ወደ ራሳችን የጌታ ኢየሱስ ክርስቶስ የግል ምስክርነት መምጣት አለብን። ከዛ ያንን ምስክርነት ከቤተሰባችንና ከሌሎች ጋር እንካፈላለን። በዚህም ሁሉም የጌታን ሥራ በግሉ ለማድራቀፍ የሚሻ ተቃዋሚ እንዳለ እናስታወስ። የሚከተለውን መምረጥ አለብን። የእኛ ጥበቃ በአማካኝነት ከአዳኝ ጎን እንድንቆም በማረጋገጥ በግል ራሱን ለመከተል እንድንመርጥ ቀላል ነው። በአዲስ ክዳን ውስጥ ዮሐንስ ለአዳኝና ለትምህርቶቹ ራሳቸውን ለማዘጋጀት ያልቻሉ የተወሰኑ እንደነበሩ መዘገበ። እናም ከእነዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለአሥራ ሁለቱ እናንተ ደግሞ ልትሄዱ ትወዳላችሁ አለ። ሳይሞን ጴጥሮስም ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ እናምናለን አለው። ጴጥሮስ በእያንዳንዱ የአዳኙ ተከታዮች መማር የሚቻለውን ነገሮች አገኘ። ለኢየሱስ ክርስቶስ አማካኝነት መሥዋዕት ለመሆን እንደ አዳኛችን እንቀበለዋለን፣ እናም ትምህርቶቹን ለመኖር ባለን ኃይል እንሠራለን። ከዛ ሁሉ ከኖርኩባቸው ካስተማርኩባቸው እንዲሁ ካገለገልኩባቸው ዓመታት በኋላ በዓለም ዙሪያ ከተጓዝኳቸው ከሚሊዮኖች ማይሎች በኋላ ልምድ ከተቀበልኩን ነገሮች ሁሉ ማካፈል የምትችሉ አንድ ታላቅ እውነታ አለ። የእኔ የአዳኝ ኢየሱስ ክርስቶስ ምስክርነቴ ነው። ዮሴፍ ስሚዝ ከቅዱስ ተግባሮ በኋላም የሚከተለውን መዘገቡ። እናም አሁን ስለ እርሱ ከተሰጡት ብዙዎቹ ምስክርነቶቼ በኋላ ይህ ስለ እሱ የምንሰጠው የሁሉም የመጨረሻ ምስክርነት ነው። እርሱም ሕያው ነው፣ እኛም አይተነዋል። ቃላቸውም ቃሎቼ ናቸው። ኢየሱስ ክርስቶስ እንደሆነ የሕያው የእግዚአብሔር ልጅ እንደሆነ አምናለሁ፣ እንዲሁም አውቃለሁ። እርሱ የአባት አንድያ ልጅ ነው። እናም በእርሱ ስር እናም የእርሱ ዓለሞች የተፈጠሩ ነው፣ እንዲሁም ነበር። እናም በውስጡም ያሉት ሕዝቦችም የእግዚአብሔር ወንድና ሴት ልጆች ናቸው። አዳኝ ሕያው እንደሆነ ምስክርነቴን እሰጣቸዋለሁ። ጌታን አውቃለሁ፣ የእርሱ ምስክርነቴ ነኝ። ለሁሉም የሰማይ አባት ልጆች የከፈለውን ታላቅ መሥዋዕትነት ያለውን ዘላለማዊ ፍቅር አውቃለሁ። ለየት ያለው ምስክርነቴን በሙሉ ትሕትናዬን ነገር ግን በፍጹም እርግጠኛነት እመሰክራለሁ። በኢየሱስ ክርስቶስ ስም አሜን።
I love church history. Perhaps
like ወጣመዳለው በርግጥ ልክ እንደ አብዞንጃቹ ወንጌልን ተቀብለው ለምነታቸው በእውነት ስለኖሩ ስለ አስከራሚ ቅድማያቶቻችን ጥረት ስማሪ ራሴ እምነት አጠናከረ። ከወር በፊት ከግልበርት አሪዞና ቤተ መቅደስ አውራጃ 12000 አስገራሚ ወጣቶች ባለቀው አዲሱ ቤተ መቅደስ በዳንስና በቲያትር አከበሩ። ጽድቅን ለመኖር ፍላጎታቸውን በማሳየት የድግስ መሪ ቃል ነበር። ለእምነት በእውነት መኖር ነበር። ልክ እንደኛ ታማ የአሪዞና ወጣቶች እያንዳንዱ የኋለኛው ቀን ቅዱሳን ለእምነት በእውነት ለመኖር ቃል መግባት አለባቸው። የመዝሙር ቃላቶችም እንዲህ ይላሉ፣ ወላጆቻችን ለተንከባከቡት እምነት በእውነት መኖር የሚል ነበር። እኛ በመጨረሻም እንችላለን። ቅድመ ወላጆቻችን ለተንከባከቡት እምነት በእውነት መኖር ነበር። እነኛ የተነሳሱ የአሪዞና ወጣቶች እያንዳንዳቸው የራሳቸውን የቤተ ክርስቲያን ታሪክ ይወቁ አይወቁ አላውቅም። በቤተሰባቸው እንዴት የቤተ ክርስቲያን አባል እንደሆኑ ያለውን ታሪክ ካወቅ ሁሉም የኋለኛው ቀን ቅዱሳን የቅድመ አያቶቻችን ወደ ወንጌል እንዴት እንደተለወጡ ያለውን ታሪኮች ቢያውቅ በጣም ድንቅ ነው። የመሠረቶች ተወራጅ ሆነው የሞርሞን መሥራች ቅርጽ የሆነው የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ የሚያኮራ ቅርስ ነው። በቤተ ክርስቲያን ታሪክ ውስጥ የሆነው አንዱ ምዕራፍ የተፈጠረው ውልፍር ውድሩፍ የጌታ ሐዋርያ በ1840 ቤተ ክርስቲያኑ ከተቋቋመው 10 ዓመት በኋላ የተመለሰውን ኢየሱስ ክርስቶስ ወንጌል በመላው ታሪክ ብርታትን እያስተማረ ሳለ ነበር። ውልፍር ውድሩፍ እና ሌሎች ሐዋርያዎች ትኩረታቸው ያደረጉት ሊቨርፑል እና ፕሪስተን በመባል የእንግሊዝ ግዛት ውስጥ ነበር። ብዙ ውጤታማ ነበራቸው። የቤተ ክርስቲያን ሽማግሌ ውድሩፍ በኋላ ላይ የቤተ ክርስቲያን ፕሬዚዳንት መሆን ጠቃሚ በሆነው ሥራው ላይ እግዚአብሔር እንድመራ በተከታት ነበር። ከሰማይ ነገር እንድምርገኛው ሰማይ ፕሬዚዳንት መሆንሰን አስተምሮናል። አናራዝምም። ውልፈርድም ውድድርም ያደረገው ይህንኑ ነው። ወደ ደቡብ እንድንሄድ ከመንፈስ ቅዱስ በተቀበለው ግልጽ ምሬት መሠረት የቤተ ክርስቲያን ሽማግሌ ውድሩፍ ወዲያው ያለበትን ቦታ ትቶ ወደ በደቡብ እንግሊዝም የእርሻ ሀገር ወደ እዛም ጆን በርጎ የሚባል የተጸጋ ገበሬን አግኝቸው ነበር። እግዚአብሔርም ውልፍር ውድሩፍን ለጸሎታቸው መልስ ብሎ መልሰዋል። ለ600 ያለው የቡድን የተባሩት ወንድሞችም ብሪገም ያንግም ሦስቱም ሐዋርያዎች ብዙ የሚያስገርም በትንሽ ወራት ውስጥ ብቻ 541 አባሎችን እና 33 ቅርንጫፎችን አቋቋሙ። የእነሱ አስገራሚ ሥራቸው ቀጠለ። ቀስ በቀስ የተባበሩት ወንድሞቻቸውን አባል ሁሉም በሚባል ሁኔታ ወደ ኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን ተጠቀሙ። የሴት ቅድመ አያቴ ሐና ማርያ የውልፍር ውድሩፍን ትምህርት ከሰሙት የመጀመሪያ አንዷ ነበረች። የእግዚአብሔርን ቃል እንደ ሰማችና ለመጠመቅ እንደ ፈለገች ለበኋላምና ሮበርት ሀውር አላወቀችም። ሮበርት የምስቱን ዘገባ ከሰማ አልተደሰተም ነበር። ቀጥሎም በሚሰጠው የሞርሞን ሚስዮኖች ስብከት ላይ አብሮ እንዲካሄድ አደረጉ። እናም ከዚያም የሚያስተምረውን ትምህርት እንደሚያምረው ነገራት። ከተሰበሰቡት ፊትም በስብከትም ለመሰብሰብ ጥብቅ ፍላጎት እንዲሁም ጎበኚ አስተማሪዎች በመጫን ግራ መጋባት ልክ ምስቱ እንደሆነች ሮበርት በተመሳሳይ መንገድ በመንፈስ ቅዱስ ተነካ። እነሱም እውነት መሆኑን አውቋል። መጽሐፍ ቅዱስ እንዳለው በጎቼ ድምፆችን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። የእረኛውን ድምፅ በመስማት ወንጌልን ለመኖር የጌታን ነቢይ ምሬት ለመከተል ሕይወታችን በሙሉ ሰጡ። ወደ ጽዮን ተሰበሰቡ የሚለውን ጥሪ በመስማት እንግሊዝ ያለውን ቤታቸውን ወደ ኋላ ጥለው በመሄድ አትላንቲክን በማቋረጥ እና ወደ ናቮ ኢሊኖይ ገቡ። ወንጌልን በሙሉ በልባቸው ተቀበሉ። በአዲስ ምድር ላይ እየጠሩ በአስርተኛው እና በጉልበት ሥራ የናቮን ቤተ መቅደስ ግንባታ ላይ አግዘዋል። በቤተ መቅደስ ግንባታ ላይም በየአስር ቀኑ በመስራት ከጆሴፍ ስሚንና ከወንድሙ ሃይረም ጋር እየሰሩ ነበር። በእምነትም እየተቆዩ ናቸው። ቅዱሳን ተቃውሞ ሲደርስባቸው ከናቡ ሲባረሩ የሚሲሲፒ ወንዝን ከመሻገር እና ምዕራብ ከመሄዳቸው በፊት ሮበርትና ማርያ በቤተ መቅደስ ውስጥ ቡራኪያቸውን ሲቀበሉ በታላቅ እንደተባረኩ ተሰማቸው። ከፊታቸውም እንደየ አጋጣሚያቸው እርግጠኛ ባይሆኑም ስለ እምነታቸውና ምስክርነታቸው እርግጠኛ ነበሩ። ከዚህ ልጆቻቸው ጋር ወደ ምዕራብ ለመሄድ አናውን ሲሻገር በአስቸኳይ ሁለት በጭቃ ውስጥ ተጓዙ። በዚህም ውስጥ እነዚህም ፍራቻ የሌለባቸው ቡድኖች መስራቾች እንዴትና መቼ ወደ ምዕራብ ጠልቀው እንደሚሄዱ ሐዋርያ የሆነው መልእክት እየጠበቁ ነበር። የአስራ ሁለቱ አባል ፕሬዚዳንት ብሪጋም ያንግ አሁን የሞርሞን ጦርነት ተብሎ የሚጠራው 500 ከ500 በላይ የሚሆኑ የሞርሞን መስራቾች ወንዶች መሐከል ሮበርት ሄሪስ አንዱ ነበር። እርጉዝ ሚስቱና 6 ልጆቹ ወደ ኋላ ትቶ መሄድ ማለት ቢሆንም ወደ ሞርሞን ውጊያ ሄደ። እሱና ሌሎች ሰዎች አዲስ አይነት ነገር ለምን አደረጉ? መልስ በቅምቅም አያቴ በራሷ ቃላቶች ልሰጥ ይችላል። የሻለቃ ጦርነት እምነቴ በጣም ከበፊቱ በላይ ጠንካራ ነው እና ፕሬዚዳንት ብሪጋም ያንን የነገረንን ነገሮች ሳስብ ታላቁ የእግዚአብሔር ያህል ነው ያመነው። በአጭሩ የእግዚአብሔር ነቢይ ከሰማይ እንደነበረ ያውቃል። ሌሎቹም እንደዚያው ነው ያውቁት። ለዛ ነው ያደረጉት። በእግዚአብሔር ነቢይ የተመሩ እንደሆነ ያውቁ ነበር። በዛው ደብዳቤ ላይ ለምስቱና ለልጆቹ መልካም የሆነውን ስሜት ገለጸው። እናም እሷና ልጆቹ እንዲባረኩ ገልጾ ነበር። ከዛም ደብዳቤ ላይ የሚያስገርብ በጌታ በቤተ መቅደስና አንቺ ያየሽውን እና የሰማነሽውን ልምድ መርሳት የለብንም። ቀደም ብሎ ከሰጠው ምስክርነት ጋር በእግዚአብሔር ነቢይ እንመራለን አለ። እነኚህ ሁለት ቅዱስ ነገሮች ለእኔ እንደ እግዚአብሔር ቃል ሆነዋል። ከ18 ወር በኋላ የሻለቃ ጦርነት ጉዞ በኋላ ሮበርት ሄሪስ በሰላም ከምወዶ ማርያ ጋር ተመለሰ። በሕይወታቸው ሙሉ ለተመለሰው ወንጌል እውነተኛና ታማኝ የሆነው 15 ልጆች ነበራቸው። ከእነሱም ውስጥ 13ቶቹ በጎልምስና ዕድሜ ደርሰዋል። የሴት አያቴ ፋኒያ ዎከር፣ አልበርት ካናዳ የእነሱ ልጅ ልጆች ከነበሩት 136 የልጅ ልጆች ነበራቸው። የሴት አያቴ አያት በሞርሞን ጦርነት ላይ ስላገለገለ ትኮራ ነበር። የልጅ ልጆቻቸው ሁሉ እንዲያውቁት ፈለገች። አሁን ለእሷም በጣም ጠቃሚ እንደነበረ ተረዳች። የልጅ ልጆቿ ወደ አባታቸው እንዲመለሱ ፈለገች። የልጅ ልጆቿ ጻድቅ የሆነውን ውርሶች እንዲቀበሉም አደረገች። ጸድቀው ከሆኑት ቅድመ አያቶቻችን ጋር የበለጠ የተገናኘን ኃይል ሲሰማን ጥብቅ የተሞላበትና ጻድቅ የሆነ ምርጫ የመምረጥ ዕድላችን ተሰፋ። እናም እውነት ነው፣ እያንዳንዳችን ቅድመ አያቶቻችን የእግዚአብሔር ቤተ ክርስቲያን እንዲቀበሉ ያደረገው የሰማይ ታሪክ ከማወቅ በትልቅ እንከበራለን። ሮበርትና ማርያ በመጀመሪያ ውድፍ ካደረጉት በኋላ ሲያስተምሩ ምንም ፈተናና መከራ ቢበዛም ወደ እነሱ ብመለስም ለእምነት በእውነት በመቆም እንደሚባርኩ አውቃለሁ። የዛሬ ነቢያችን ቃላት የሰው የትኛውም መስዋዕት በጣም ትልቅ አይደለም የቤተ መቅደስ በረከቶችን ለመቀበል። ፕሬዚዳንት ሞንሰን ይህንን አሉት። በዩናይትድ ኪንግደም 2 ፓውንድ ላይ የተጻፈው በታላቆች ትከሻ ላይ መቆም ስለ ታላቅ መስራች ቅድመ አያቶቻችን ሳስብ ሁላችንም በታላቅ ትከሻ ላይ እንደምንቆይ ይሰማኛል። ምንም ምክሩ ከሮበርት ሄሪስ ደብዳቤ ቢመጣም ብዙ ቅድመ አባቶቻችን ለልጆቻችንና ለልጅ ልጆቻቸው ተመሳሳይ መልእክት እንደምልኩ አምናለሁ። እናም ቃል ለመግባትና በቤተ መቅደስ ምክንያት የሚመጡትን በረከቶች መርሳት የለብንም። በሁለተኛው ደረጃ በእግዚአብሔር ነቢይ እንደምንመራ መስራት የለብንም። በእግዚአብሔር ነቢይ እንደምንመራ እመሰክራለሁ። በጆሴፍ ስሚዝ አማካኝነት ጌታ ኢየሱስን ቤተክርስቲያን በኋላኛው ቀን መልሷል። ባልተሰበረ ሰንሰለት በእግዚአብሔር ነብዮች እንደተመራን መርሳት የለብንም። ከጆሴፍ ስሚዝ እስከ ብሪገም እና በተከታታይም እስከ አሁን ያለ የቤተክርስቲያን ነብይ ድረስ ቶማስ ኤስ ሞንሰን አውቃለሁኝ እናም እወደዋለሁ። ዛሬም በምድር ላይ ያለ እግዚአብሔር ነብይ እንደሆነም አውቃለሁ። የእኛን ቅድማዮቶቻችን ጻድቅ ቅርስ እና ክብር ዘንድ ከልጆቻችንና ከልጅ ልጆቻችን ጋር የልቤ ፍላጎት ነው። እኛ ታማኝ በነበሩ የሞርሞን መስራቾች መሲያው ላይ ለአምላካቸው እና ለእምነታቸው ሁሉንም ለማስቀመጥ ፍቃደኛ ነበሩ። እያንዳንዳችን ወላጆቻችንን ለተከተሉበት እምነት በእውነት መኖር እንድንኖር ጸሎቴ ነው። በቅዱስ እና በተቀደሰው ስሙ በኢየሱስ ክርስቶስ ስም አሜን።
The family home evenings.
ወለሰኞ እና እህት ፔሪ እናዘጋጀ ነበር። የቤት ምሽት በመጠኑ እየጨመረ ነው። ወንድሜ ሴት ልጁ የባርባራ ወንድምና የአክስትና ያጎት ልጆችና ባሏ ወደ ኮምፕሊሚኒየም ግቢ ገብተው ነበር። በልጅነቴ ጊዜ ጀምሮ ቤተሰብ በቅርብ መኖራቸው የተባረኩበት ብቸኛ ጊዜ ነበር። ከዛም ቤተሰቤ በእናቴ ተቀጥያ የቤተሰብ አባላት ጋር አብሮ በአንድ ሕንፃ ላይ ኖሩ። በእኛ ቤት የወንድ አያቴ ጎን ቤት ከቤተሰቤ ሰሜን ቀጥታ ቤት እና የአክስቴ እማ ቤት ደግሞ በስተ ደቡብ ቀጥዮ ነበር። በሕንፃው በስተ ደቡብ ጉዳይ አክስቴ ጆሴፊ ትኖር ነበረ። በስተ ምስራቅም አባቴ አጎቴ አልማ የሚኖርበት ነበር። በልጅነት ጊዜ በተቀጠያ የቤተሰብ አባላት ጋር ልዩ የሆነ የሥራ የጨዋታና የጉብኝነት ጊዜዎችን በየቀኑ በመቀባበር አብረን ተጋራን ነበር። ዓለማችን አሁን የተለየ ነው። የአብዛኛዎቻችሁ ቤተሰቦቻችን አባላት ተበታትነዋል። በአነጻጸሩ እርስ በርስ በቅርብ ቢኖሩም ጎን ለጎን ግን አይኖሩም። አሁን የልጅነቴ ጊዜና የአሁኑ ሁኔታ ትንሽ ገነት እንደሚመስል ማመን አለብኝ። ተወዳጆቹ የቤተሰብ አባላት በቅርብ በመኖራቸው የዘላለም ተፈጥሮ የቤተሰብ ክፍልን ሁሌም እንድታስታውስ ያስደርገኛል። እያደግኩ እያለው ወንድ አያቴ ጋር ቅርብ ነበርን። በቤተሰቤ ውስጥ ታላቅ ወንድ ልጅ በመሆኔ የእኛ ቤት የአያቴን ቤትና የሁለት አክስቶቼን ቤት በበጋ በረዶ አስወግድና ሳሮቹንም እንከባከብ ነበር። ሳሮቹን ሳጭድ አያቴ የፊት በረዳ ላይ ሁሌ ቁጭ ይል ነበርና ስጨርስም ያነጋግረኝ ነበረ። እነዚህም ትልቅ ሀብት የሆኑ ትውስታዎች ናቸው። ሕይወት የምታቀርበውም ብዙ አማራጮች እንዳሉ ሆነው ሁሌ ትክክለኛውን ነገር ማድረጌ እንዴት አውቃለሁ ብዬ ጠይቄው ነበረ። አያቴም በአብዛኛው ጊዜ እንደሚያደርገው በግብርና ተሞክሮ መለሰልኝ። የፈረስ ቡድን አብረው እንዲሰሩ እንዴት ማለያየት እንደሚቻል አስተማረኝ። የፈረሱ ቡድን ማን የበላይ እንደሆነ ሁሌም ማወቅ እንዳለባቸው አብራራኝ። ፈረሱ በመቆጣጠርና በመብራት ቁልፍ ሉጋማና ልባማ ነው። የቡድኑ አባል የነጂውን ፍላጎት መታሰስ አስፈላጊ አይደለም ብሎ ቢያምን ቡድኑ አብሮ በመስራት አቅሙን በፍጹም ስቦ ሊያሳድግ አይችልም። አሁን ይህን ምሳሌ በመጠየቅ አያቴ ያስተማርኝን ትምህርት እንፈትሽ። የፈረሱ ቡድን መሪ ማን ነው? ጌታ እንደሆነ አያቴ ያምን ነበር። እቅድና ዓላማ ያለው እሱ ነው። የፈረሱ ቡድን እንዲሁም እያንዳንዱ ፈረስ አሰልጣኝና ገንቢ እሱ ነው። ነጂው የተሻለውን ያውቃል። ሁሌም ትክክለኛው መንገድ አንድ ፈረስም የማያውቅበት ብቸኛ መንገድ በመታዘዝና የነጂውን ምሬት በመከተል ነው። አያቴ ከሉጋማና ከልባማ ጋር ያመሳሰለው ምንድን ነው? የመንፈስ ቅዱስ ግፊት እንድከተል አያቴ ያስተማረኝ እንደነበረ ያኔን እንዳመንኩኝ አሁንም አምናለሁ። በአእምሮ እይታ ልጋሙና በልባሙ እንደሚያደርገው ላላ ላይ ጉተታ ብቻ ነው የሚያስፈልገው። ይህም ላላ ያለ ጉተታ ጌታ እኛን የምናደርግበትን ዝግ ያለ ትንሽ ድምፅ ጋር እኩሌታ አለው። ለነጻ ምርጫችን ካለን አክብሮት የተነሳ ጠንካራና ኃይል ያለው ጉተታ በፍጹም አይደለም። የመንፈስ ቅዱስ ግፊት ንቀው የሚተዉ ወንዶችና ሴቶች ልክ አባካኞች ልጆች እንደ ተማረው ባለመታዘዝና በተመሰቃየት ኑሮ ተፈጥሮዬ ውጤቶቼ በየጊዜው ይማራሉ። አባካዩ ልጅ በተፈጥሮ ውጤቶች በኋላ ብቻ ነበረ ወደ ልቡ ተመልሶ ትሁት ሆኖ ወደ አባቱ ቤት እንዲመለስ የነገረውን የመንፈስ ቅዱስ ሽክሽክታ ያዳመጠው። ስለዚህ አያቴ ያስተማረኝ ትምህርት ላላ ያለውን የመንፈስ ቅዱስ ጉተታ ለመቀበል ሁልጊዜ ዝግጁ እንደሆን ነበረ። በመስመር መፈንገጥ ስንጀምር ሁሌም የመንፈስ ቅዱስ ግፊቶችን እንደምቀበል አስተማረኝ። እናም የመንፈስ ቅዱስ ምሬት በሕይወቴ ውሳኔዎች ውስጥ ከተቀበልኩኝ በፍጹም ከባድ ያሉ መጥፎ ድርጊቶችን ፈጻሜ አልሆንም። ያዕቆብ 3:3 እንደሚለው እነሆ ፈረሶቹ ይታዘዙልን ዘንድ ልጎማ በአፋቸው ውስጥ እናስገባለን፣ ሥጋቸውን ሁሉ እንመራለን። ለመንፈሳዊ ልጋሞቻችን ስሜታዊ መሆን አለብን። በጌታ ላላ ያለው ጉተታም ቢኖር ሙሉ ለሙሉ አቅጣጫዎችን ለመሻሻል ፈቃደኛ መሆን አለብን። በሕይወት ስኬታማ ለመሆን መንፈሳችንንና አካላችንን የእግዚአብሔር ትእዛዝን ለመታዘዝ አብረው እንዲሰሩ ማስተማር አለብን። የመንፈስ ቅዱስን ዝግ ያለ ግፊቶችን የምናዳምጥ ከሆነ መንፈሳችንንና አካላቶቻችንን በማጣመርና ከሰማይ አባታችን ጋር ወደ ዘላለማዊ ቤታችን እንድመለስ ሊመራን ይችላል። በሦስተኛ የእምነት አንቀጽ ላይ የመታዘዝ አስፈላጊነትን እንማራለን። በክርስቶስ የኃጢአት ክፍያ አማካኝነት ለወንጌል ሕግጋትና ሥርዓቶች በመታዘዝ ሁሉም ሰው ይድናል። በምሳሌው ላይ አያቴ የገለጸው የመታዘዝ ዓይነት ሌላ ታማኝነት ይጠይቃል። ያም ደግሞ በቡድኑ ነጂ ላይ ሙሉ በሙሉ እምነት ኖረው መኖር ነው። አያቴ ያስተማረኝ ትምህርት ስለዚህ በእውነት በኢየሱስ ክርስቶስ ከሚለው የመጀመሪያ የወንጌል መሠረተ ሐሳብ ጋር የተቆራኘ ነው። ሐዋርያው ጳውሎስ እንዳስተማረው እምነት ተስፋ ስለሚደረገው ነገር የሚያስረጋግጥ የማናየውን ነገር የሚያስረዳ ነው። ከዛም ጳውሎስ ስለ እምነት ለማስተማር የአቤልን፣ የሄኖክን፣ የኖህንና የአብርሃምን ምሳሌዎችን ተጠቀመ። አብርሃም የአማኞት አባት በመሆኑ በአብርሃም ታሪክ ላይ ቆየ። ጳውሎስም እንደጻፈው አብርሃም የተባለሰ ርስት አድርጎ ሊቀበል ወዳለው ስፍራ ለመምጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖረ። ተስፋ የሰጠውን የታመነ እንደሆነ ስለ ቆጠረች ሳራ ራሷ ደግሞ ዕድሜዋ እንኳ ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። የአብርሃምና የሳራ ልጅ ይስሐቅ የተነሳ ለአብርሃም ቃል ኪዳን ተሰጠው እናውቃለን። የዘር መብዛት ቃል ኪዳን እንደ ሰማይ ኮከብ እንደማይቆጠር በባህር ዳር እንዳለው አውሻ እናም ከዛ በአብዛኛዎቹ የማታሰብ በምንለው መንገድ የአብርሃም እምነት ተፈትኖ ነበር። በብዙ ጊዜ የአብርሃምንና የይስሐቅን ታሪክ አሰላስላለሁ። አሁንም ድረስ የአብርሃምን አማኝነትና መታዘዝ ሙሉ በሙሉ ተረድቻለሁ ብዬ አላምንም። በእርግጥ በጠዋት ለመሄድ መዘጋጀቱ ማሰብ እችላለሁ። ነገር ግን ከልጁ ይስሐቅ ጎን እንዴት ነው ያንን ሁሉ ደረጃዎችን የወሰደው? ወደ ሞሪያ ተራራ ከሶስት ቀን ጉዞ በላይ የእሳት እንጨቱን እንዴት ወደ ተራራ ላይ ተሸከመው? መሠዊያውንስ እንዴት ገነባ? ይስሐቅንስ አስሮ መሠዊያው ላይ ከማድረጉ በፊት የሚሰዋው እሱ እንደሆነ እንዴት ነው የገለጸለት? ልጁን ለማረድ ቢላውን ለማንሳት ጥንካሬው እንዴት ሊኖረው ቻለ? የአብርሃም እምነት እግዚአብሔርን ምሬት በሙሉነት እንዲከተል ኃይል ሰጪዎች መልአክ ከሰማይ ጠርቶት ለአብርሃም የማይቻለውን ፈተና ማለፉን እስካስተዋወቀበት ታምረኛ ጊዜ ድረስ እናም ከዚያ የጌታ መልአክ የአብርሃምን ቃልን ደግሞ ተናገረ። እምነት በኢየሱስ ክርስቶስ ማኖር ተያይዞ ያሉ መሰናከሎችን አስታውሳለሁ። እና መታዘዝ ለአንዳንዶችም ከሌሎች የበለጠ ይከብዳል። የበቂ ዓመታት ልምድ አለኝ። የፈረሶች ግላዊ ባህሪያም እንደሚለያይ እና ለማሰልጠን ቀለል ያለ ወይም ከባድ ሊሆን እንደሚችል ሁሉ የሰዎች መለያየት የበለጠ ነው። እያንዳንዳችን የእግዚአብሔር ወንድና ሴቶች ልጆች ነን። እናም ልዩ የሆነ ቅድመ ሟቾችነትና ምድራዊ ታሪኮች አሉን። ስለዚህ ሁሉንም ሁኔታዎች የሚመጥኑ ጥቂት መፍትሄዎች ብቻ ነው ያሉት። እናም የሕይወት ሙከራና ስህተት ተፈጥኖ አስታውሳለሁና በይበልጥ የሁለተኛ የወንጌል መሠረታዊ ሐሳብ የሁሉ ጊዜ አስፈላጊነትን እንዲሁም ንስሐን አስታውሳለሁ። እውነትም ነው፣ አያቴ የነበረበት ጊዜ ቀላል ጊዜ ነበረ። በተለይ ትክክለኛና ስህተቱን በመምረጥ ረገድ በጣም ቀላል ነበር። ጥቂት በጣም አዋቂና አስተዋይ ሰዎች ውስብስብ የሆኑ ጊዜዎችን ውስብስብ መፍትሄ ያስፈልገዋል ብሎ ሲያምኑ ትክክለኛ ናቸው ብዬ ከመስማማት የራቆኝ ነበር። ባይሆኑም የዚህ ጊዜም መወሳሰብ ቀሊልነት እንደሚሻ ከሚያስቡ ነኝ። ትክክለኛና ስህተት መካከል ስላሉ ልዩነት አያቴ ለትሁት ጥያቄ እንደሰጠኝ መልስ ዛሬ የምንሰጠው ቀላል የሆነ መሠረታዊ ደንብ እንደሆነ አውቃለሁ። ለሁሉም ሰው ላይ ሥራ ይችላል። ነገር ግን ለእኔ በደንብ እንደሚሠራ ልመሰክር እችላለሁ። እናንተ አድርጉት እና በቃሎቻችሁ ላይ ሙከራ እንድታደርጉት ጠይቃችኋለሁ። እና ምን ካደረጋችሁም በምርጫ በተናገራችሁ ጊዜ ግልጽ ወደሆነው ምርጫ እንዲመራችሁና የተማሩና ጠቢብ ነው ነን ብለው የሚያስቡ ግራ የሚያጋቡ ጥያቄዎችን ቀላል እንደሚያደርጉ ቃል ገባለሁ። አብዛኛው ጊዜ መታዘዝን የበላይ ንቁ ባልሆነና አሳቢ ያልሆነ የበላይ ሥልጣን ምሬትን መመልከት አድርገን እናስባለን። በእርግጥ በተቻለ መጠን በላይ ሥልጣን መታዘዝ እግዚአብሔርን ጥበብና ኃይል ላይ ያለንን የእምነታችን መግለጫ ነው። አብርሃም የማይናወጥ እምነትንና ለእግዚአብሔር ታናዥነትን ሲያሳይ ልጁን እንዲወስን ሲታዘዝም እንኳ እግዚአብሔር አድኖታል። በተመሳሳይ በእምነታችን የተነሳሳ መታዘዝን ስናሳይ እግዚአብሔር በመጨረሻም ያድነናል። በራሱ የሚመካና የራሳቸውን ብቻ ፍላጎት ብቻ የሚተከሉ እግዚአብሔርን የሚከተሉና በእርሱ እያታ ኃይልና ሥልጣን ውስጥ በሚገቡት ጋር ሲነጻጸሩ የተገደቡ ናቸው። እንደሚባለውም በራሱ ወይንም በራሷ ዙሪያ የተጠቀለለ ሰው በጣም አነስተኛ ውጤታ ይሰጣል። ጠንካራ በጣም ንቁ ታዛዥነትን ደከም ያለ እና ዝግ ያለ ነው። በእግዚአብሔር እምነታችንን የምናውጅና ራሳችንን የሰማይ ያህል ለመቀበል ብቁ የምናደርግበት መንገድ ነው። መታዘዝ ምርጫ ነው። በእኛ የተወሰነ እውቀትና ኃያልና በእግዚአብሔር ገደብ የሌለው ጥበብ እና ሁሉን ቻይ መካከል ያለ ምርጫ ነው። እንደ አያቴ ትምህርት የመንፈሳዊ ልጋሙነት በአፋችን ውስጥ ስሜት መስጠትና የነጂውን ምሬት የመከተል ምርጫ ነው። በእምነታችንና የተመለሰውን ወንጌል ሥርዓት በመቀበል የቃል ኪዳኖች ወራሾችና የአብርሃም ዘሩን እንሁን። አማኝና ታዛዥ ለሆኑ ሁሉ የዘላለማዊ ሕይወት በረከቶች እንደሚደርሳችሁ ቃል እገባላችኋለሁ። በኢየሱስ ክርስቶስ ስም አሜን።
Thank you, brethren.
ወንድሞች አመሰግናለሁኝ። ዘማሪዎች እና ተሰብሰባችሁ አሁን ቆመው አዳምጡ እናንተ አህዛብ በሙሉ የምለውን መዝሙር ይዘምራሉ። ከዚያም ከሰባዎቹ አባል ከሽማግሌዎች ሎረንስ ኢ ክሎርቨር፣ ማይክል ጆን ዩቴ እና ማርከስ ኤ ንግግር ያደርጉን። ከእነርሱም የ12ኛ ዋርያ አባል ሽማግሌ ዲተር ክሪስቶፈርሰን ንግግር ያደርጋሉ።
This is the 184th annual General Conference.
የአንድ መቶ ሰማንያ አራተኛ የኋለኛ ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን ጉባኤ ነው።
Thank you. A young boy reads the Bible.
መጽሐፍ ቅዱስን አነበበ እና ማኖቹ ባንድ የቅዱስ መጽሐፍ አንቀጽ ላይ አረፈ። ይህም ዓለምን የሚቀይር ቅጽበት ነበር። የትኛው ቤተክርስቲያን ወደ እውነትና ደህንነት እንደሚመራ ለማጓጓ ቢያንስም ሁሉም ነገሮች መክሮ ነበር። እናም አሁን ወደ መጽሐፍ ቅዱስ ተመልሶ እነዚህን ቃላቶች አነበ። በእናንተ ግን ማንም ጥበብ ቢጎድለው ሳይነቀፍ በልግስና ለሁሉም የሚሰጠውን እግዚአብሔር ይለምን፣ እናም ይሰጠዋል። በእነዚህ ነገሮች ላይ ደጋግሞ አሰላሰለ። የመጀመሪያው የብርሃን ብልጭት ጨለማውን ሰነጠቀች። ይህም ከመምታታትና ከጨለማ መውጫ መንገድ መልስ ነው። እንደዚህ ቀላል ሊሆን ይችላል። እግዚአብሔርን ጠይቅና መልስ ይሰጣል። በመጨረሻም እግዚአብሔርን መጠየቅ ወይም በጨለማና በመምታታት መቆየት እንዳለበት ወሰነ። ነገር ግን ምንም ቢንጓጓም እንደ አንድ ጸጥ ወዳለ ጥግ ሄዶ በፍጥነት ጸሎት አላደረገም። ገና 14 ዓመቱ ነበር። ነገር ግን በፍጥነት ለማወቁ ፈጥነው ነገሮችን አላደረገም። ይህን እንደ ማንም አይነት ጸሎት መሆን የለበትም። የት መሄድና ጥረቱ መቼ ማድረግ እንዳለበት ወሰነ። ከእግዚአብሔር ጋር ለመነጋገር ተዘጋጀ። ከዚያም ቀኑ ደረሰ። ይህም በቆንጆ 1820 ዓ ም የጸደይ ጠዋት ነበር። ብቻውን በአቅራቢያ ወደሚገኘው ጸጥ ወዳለች ጫካ ከእርሱ በላይ በቆሙት ዛፎች ስር ሄደ። ከዚህ በፊት ለመሄድ ወደ ወሰነበት ቦታ ደረሰ። ተንበረከከና የልቡን ፍላጎት በጸሎት አቀረበ። ከዛም በኋላ የተከሰተውን ሲገልጽ እንዲህ አለ። የብርሃኑ አምዳ በራሴ ትክክል ላይ አየው። በፀሐይ ብርሃን የበለጠ በላይና ያሳረፈ ድረስ በዝግታ ወረደ። ብርሃኑ በእኔ ላይ ባረፈ ጊዜ ብርህነታቸው እና ክብራቸው ታላቅ ከሚገለጸው በላይ የሆኑ ሁለት ግለሰቦች በአየር ላይ ከበላይ ቆመው ነበር። አንዱ በስሜ በመጥራትና ወደ ሌላው በመጠቆም እንዲህ ሲል ተናገረኝ። ጆሴፍ፣ ይህ የምወደው ልጄ ነው፣ እርሱን ስማው። በ24 ዓመት በኋላ ብቻ ጆሴፍ ስሚትና ወንድሙ ሃይረም በዚህ ቦታ በተጀመረ ምክንያት ይሞታሉ። ዮሴፍ 14 ዓመቱ ሲሞላው መልአክ ስምህ በመልካምና በክፉ በሀገሮች በሕዝቦች መካከል ይገኛል ብሎ እንደ ተነገረው ተናገረ። የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን በዓለም ዙሪያ በምትስፋፋበት ጊዜ ይህ ትንቢት መሟላቱ እየቀጠለ ነው። ተቃውሞም ወቀሳና ጥላቻ ለእውነት ጓደኞች ናቸው። ስለ ሰው ዓላማና ዕጣ ፈንታ እውነት በሚገለጽበት ጊዜ የሚቃወመው ኃይል ይኖራል። በገነት ውስጥም ከአዳምና ሔዋን ጀምሮ እስከ ክርስቶስ አገልግሎት ድረስ እናም እስከ ጊዜያችን ድረስ የሕይወት ዕቅድን የሚያታልል፣ የሚያጠፋ፣ የሚያቃወምና የሚያቆም ጥረቶች ሁልጊዜም አሉ። ትልቁ የአዋራ ደመና ከሁሉም አፈሮች ላይ ተቃውሞ ባገኘው፣ በተፈተነው፣ በተወገደው፣ በተወገረው፣ በተወተወተውና በተሰቀለው፣ ከሁሉም ነገሮች በታች ዝቅ ባለውን ላይ የተበተነውን ተመልከቱ እና እዛ እውነትን ታገኛላችሁ። የእግዚአብሔር ልጅ የሰው ዘሮች አዳኝ የሆነውን ታገኙታላችሁ። ለምንድን ነው ለብቻውን ያልተውት? ለምን? ምክንያቱም እርሱ እውነት ነው። እናም እውነት ሁል ጊዜም ተቃውሞ ያገኛልና። ከዚያም ኢየሱስ ክርስቶስ ሌላ ምስክርነትንና ሌሎች ቅዱሶች መጻሕፍቶችን ያመጣ የወንጌል ሙሉነትንና ኢየሱስ ክርስቶስ ቤተ ክርስቲያንን ወደ ምድር በዳግም እንዲመለስ መሣሪያ የሆነውን ተመልከቱ። እርሱንም ተመልከቱ እና አዋራውም ሲበር ለማግኘት ጠብቁ። ለምን ለብቻው አልተውትም? ለምን? ምክንያቱም እውነትን ስላስተማረ እና እውነትም ሁል ጊዜ ተቃውሞ ያጋጥማታልና። ወደ ዮሴፍ ስሚዝ የመጡ ራእዮች እርሱ እግዚአብሔር ነቢይ እንደነበረ ማረጋገጫ ይሰጣሉ። የተወሰኑ እነኚህ በእርሱ በኩል የተገለጹ ብርሃንና እውነቶች በእርሱና በእኛ ቀናት ከሚታተሙት ጋር በሚነጻጸሩበት ጊዜ እንደሚንጸባረቁ እንይ። እግዚአብሔር አካል ያለው የከበረ ፍጥረት የዘላለም አባት ነው። እሱም አባታችን ነው። አብ እግዚአብሔር፣ ኢየሱስ ክርስቶስና መንፈስ ቅዱስ የተለያዩ ፍጥረቶች ናቸው። ሰዎች ከመሆናችሁ በላይ ናችሁ። የዘላለም አባት የእግዚአብሔር ልጆችና በልጁም እምነት ካላችሁ ንስሐ ከገባችሁ መንፈስ ቅዱስን በመቀበልና እስከ መጨረሻ በመጽናት ሥነ ሥርዓቶችን ከተቀበላችሁ እንደ እርሱ መሆን ትችላላችሁ። የዛሬው የኢየሱስ ክርስቶስ ቤተ ክርስቲያን በሟች ምድራዊ አገልግሎቱ ወቅት ያቋቋመው ተመሳሳይ የሆነ ቤተ ክርስቲያን ነው። ነቢያኖች፣ ሐዋርያቶች፣ የመልከጼዴቅ ሌዋኖችና የክህነት ሥልጣኖች፣ ሽማግሌዎች፣ ከፍተኛ ካህኖች፣ ዲያቆኖች፣ አስተማሪዎችና ኤጲስቆጶሶች እንዳሉት በመጽሐፍ ቅዱስ ውስጥ እንደተገለጹት አይነት ነው። ከአዳኝና በሕይወት ከሐዋርያቶቹ ሞት በኋላ የክህነት ሥልጣን ከምድር ተወስዶ ነበር። እናም በድጋሚ በእኛ ዘመን ተቋቁሟል። ራእይ አላቆመም፣ ሰማይም አልተዘጋም። እግዚአብሔርም ለነቢያት ዛሬም ይናገራል እና ለእናንተምና ለእኔም ይናገራል። ከዚህም የሁለት ሕይወት በኋላ ከሰማይና በገሃነም ሌላ ተጨማሪ አለ። የክብር ደረጃዎች አሉ፣ የሦስት ግርማዊ ደረጃዎችም አሉ። በዚህ ውስጥም የምናደርጋቸው ነገሮች ትልቅ ቁርግም አላቸው። በክርስቶስ ዝም ብለን ከማመን ባሻገር በሁሉም አስተሳሰብ እርሱን መከተል፣ የምናደርጋቸው ነገሮች በሙሉ በወልዱ ስም ማድረግ፣ ሁሉ ጊዜም እርሱን እንድናስታውስና የእርሱን ትእዛዝ እንድጠብቅ የእርሱ መንፈስ ሁሉ ጊዜ ከእኛ ጋር እንዲኖር ማድረግ አለብን። ያለ ወንጌሉን እና ለደህንነት አስፈላጊ የሆኑትን ሥርዓቶች ሳይፈጽሙ የሞቱት ብዙ ሚሊዮኖችም አይጠፉም። በክርስቶስ የኃጢአት ክፍያ አማካኝነት ሁሉም ሰዎች ለሕያውና ለሙታን በሚከናወነው በወንጌሉ ሕግጋትና ሥርዓቱ ታዛዥ በመሆን መዳን ይችላሉ። ሁሉም ነገሮች በወልድ የጀመረ አይደለም። ከጊዜ በፊት እግዚአብሔር ፊት እንደ እርሱ ወንድና ሴቶች ልጆች ኖሯችሁ፣ እናም ለዚህ ምድር ሕይወት ተዘጋጅታችኋል። ጋብቻና በቤት ሞት እስከሚለየን ድረስ የሚገኙ ሰዎች ስምምነት አይደለም። ከእግዚአብሔር ጋር በምናደርገው ቃል ኪዳኖች አማካኝነት ዘላለማዊ እንዲሆኑ የታቀዱ ናቸው። ቤተሰብ የሰማይ ንድፍ ነው። ይህ ለጆሴፍ ስሚዝ ከተጨመሩለት የራእይ ግድፎች መካከል አንዱ ክፍል ብቻ ነው። ለጨለማ ብርሃን ለመምራት ግልጽነት የሰጡ እንዲሁም ሚሊዮን ሕዝቦችን ያነሳሱ የሚያሻሽሉ እነዚህ ራእዮች ከየት የመጡ ናቸው? የትኛው ነው የበለጠ የሚሆነው? ሁሉንም በራሱ ያለመው ሰው ወይም የሰማይ እርዳታ ያገኘ ሰው ነውን? እርሱ ያፈራቸው ቅዱሳች መጻሕፍቶች የሰው ቃላቶች ወይም እግዚአብሔር ቃላቶች ናቸውን? ዮሴፍ ስሚዝ ስላከናወናቸው ነገሮች ምንም ክርክር የለም። ክርክር ያለው ዮሴፍ ስሚዝ ባከናወናቸው ነገሮች ላይ ሲሆን ያደረጋቸውን ነገር እንዴት እንዳደረጋቸው ለምን እንዳደረጋቸው ላይ ነው። እሱ አስመሳይ ወይም ነቢይ ነገር ማለት ነበር ማለት ነው። ያደረገውን ነገር ብቻ ነበር የሚደረገው ወይም የሰማይ እርዳታ ላይ ነበር ያለው ማለት ነው። መረጃዎቹን ተመልከቱ፣ ግን ሁሉንም መረጃዎች ተመልከቱ። ከሁሉም በላይ ወጣቱ ጆሴፍ እንዳደረገው አድርጉ። እናም ሳይነቀፍ በልግስና ለሁሉም የሚሰጠውን እግዚአብሔር ለምኑ፣ እናም ሁሉም ይሰጣችኋል። ይህም እንዴት ስለ መጽሐፈ ሞርሞን እና ዮሴፍ ስሚዝ እውነታ የምትማሩበትን መንገድ ብቻ አይደለም፣ እንዲሁም ሁሉም ነገሮች እውነት ለማወቅ የሚረዳ ንድፍ ነው። ጆሴፍ ስሚዝ በዚህ ጊዜ ቶማስ ማስም እንደሆኑት እግዚአብሔር ነቢይ እንደነበረ እመሰክራለሁ። በጆሴፍ ስሚዝ አማካኝነት እግዚአብሔር መንግሥት ቁልፎቹ እንደገና በምድር ላይ ለሰው ተሰጠ። እናም ወንጌሉ ወደፊት እንከበልላል። እጅ ሳይነካው በተራራ ተፈንቅሎ ምድር እስከሚሞላው ድረስ እንደሚንከባለለው ድንጋይ ወደ ምድር ዳርቻ ይገፋል። እግዚአብሔር የዘላለም አባታችን ነው፣ ኢየሱስም ክርስቶስ ነው። እነርሱንም እናመልካችኋለን። ከእነርሱ ፍጥረቶች ከደህንነት ዕቅድና ከእግዚአብሔር ጥበብ የኃጢአት ክፍያ መስዋዕት ጋር የሚወዳደሩ ምንም የለም። በዚህ ዘመን የአብ ዕቅድን የምናሟላውና የኃጢአት ክፍያ ፍሬን የምንካፈለው ጆሴፍ ስሚዝ አማካኝነት በዳግም የተመለሱትን ሕግጋትና ሥርዓቶችን በማክበር ብቻ ነው። ስለ እነርሱም ስለ እግዚአብሔር የዘላለም አባት ስለ አዳኝ የዓለም አዳኝ የኢየሱስ ክርስቶስም እመሰክራለሁ። ይህንንም የማደርገው በኢየሱስ ክርስቶስ ስም ነው። አሜን።
Shortly following after General Conference in October 2007,
the European አጠቃላይ ጉባኤ ከትንሽ ጊዜ በኋላ ይህን አስቸጋሪ አጋጣሚ እንደገና እስከማገኘው ድረስ 7 ዓመታት እንደሚያልፉ ኮንዶሞች ያንደነገረኝ ደስ ብሎ ይነበል። እናም እንደ ጅግ ጥጋብ የሚሆንባቸው 7 ዓመታት እንደሚሆንልኝ እቆጥራለሁ አልኩት። አሁን በዚህ ይገኛለሁ። እጅግ ጥጋብ የሆኑት የኔ 7 ዓመታት ተፈጽመዋል። ባለፈው ጥር ውዷ ባለቤቴ ግሬስ እና እኔ በምድር መንቀጥቀጥና ባውሎ ንፋስ ዓመት ንፋስ ማዓት የነበረባቸውን የፊሊፒንስ ሰዎችን እንድንጎበኝ ተመደብን። ይህ የሥራ ምድብ የጸሎታችን መልስና የአፍቃሪ ሰማይ አባት ምሕረትና መልካምነት ምስክር ስለነበር ተደሰትን። አብዛኛዎቹ ያገኘናቸው አባላት በድንኳን በህብረተሰብ መሰብሰቢያ እና በቤተ ክርስቲያን ስብሰባ ቤቶች ውስጥ እየኖሩ ነበር። የጎበኘናቸው ቤቶች ጣሪያዎቻቸው ከግማሽ የተሸፈነ ወይም ጣሪያ የሌላቸው ነበሩ። ህዝቡ ብዙም አልነበራቸውም ነበር። እናም የነበራቸውም ተጠርጎ ጠፍተው ነበር። ነገር ግን ለተቀበሉት ትንሽም እርዳታ ምስጋና ነበራቸው። እናም በአስቸጋሪ ሁኔታ ላይ መሆን ቢቀጥሉም ደስተኛና መልካም መንፈስ ያላቸው ነበሩ። እንዴት እየቻላችሁት እንደሆነ ስንጠይቃቸው እያንዳንዱም በግልጽ መልስ ደህና ነን ብለው መለሱ። በግልጽም በኢየሱስ ክርስቶስ ያላቸው እምነት ሁሉም ነገሮች በመጨረሻ ደህና እንደሚሆኑ ተስፋ ሰጥቷቸዋል። በማዓት ወይም አደጋ ጊዜ ጌታ እኛንና ቀዳሚ ማድረግ የሚያስፈልገውን ላይ ትኩረት እንድናደርግ ያደርገናል። በድንገትም ለማጠራቀም በኃይል እንሰራለን። የነበሩ ዓለማዊ ነገሮችም ትርጉም አይኖራቸውም። ትርጉም ያላቸው ቤተሰባችንንና ከሌሎች ጋር ያሉን ግንኙነቶች ናቸው። መልካም እህት እንዲህ አስቀመጠችው። ጎልፉ ከቀነሰ በኋላ እና መጽዳት ሲጀምር በቤቴ ዙሪያ ተመልከትኩኝና አስደናቂ ነው። ይህንን ሁሉ ዓመታት ብዙ ቆሻሻዎችን አጠራቅሜ ነበር አለች። ይህች እህት የተሻለ አስተያየት እንዳገኘች እናም ከብዙም በኋላ የትኞቹ አስፈላጊ እንደሆኑና የትኞቹን በእርግጥ ካላነሱ መኖር እንደምትችል ጥሩ አመለካከት እንዳገኘች እመለከታለሁ። ከብዙ አባላት ጋር አብረን ለዓመታት በመስራት የበዙ መንፈሳዊ ጥንካሬዎችን መመልከት በመቻላችን ተደስተናል። በግዴታ በአብዛኞቻችን ቤተሰቦቻችን ለመደገፍ ገንዘብ በማግኘትና አንዳንድ ዓለማዊ ነገሮችን በማከማቸት ላይ ነን። አብዛኛውን ጊዜያችንንና ትኩረታችንን እንድንሰጥ ይጠይቃል። ዓለም ለምታቀርባት ምንም መጨረሻ የለም። ስለዚህ የሚበቃ ሲኖረን ማወቃችን በጣም አስፈላጊ ነው። ካልተጠነቀቅን ዓለማዊውን ከመንፈሳዊ ይልቅ ለማግኘት መጣር እንጀምራለን። የተግላቢጦሹ መሆን ሲገባው ለመንፈሳዊና ለዘላለማዊ ነገሮች ያለን ፍላጎትም የቀነሰ ትኩረት ይኖረናል። በዚያን ጊዜም ብዙና ብዙ ለማግኘት እና አዲሱን በቴክኖሎጂ ታላቅ የሆነውን ለማግኘት ጠንካራ ፍላጎት ያለ ይመስላል። ወደዚህ መንገድ እንዳልተጎተተን እንዴት ማረጋገጥ እንችላለን? ያዕቆብ ይህንን ምክር ይሰጣል። ስለዚህ ዋጋ በሌለው ነገር ገንዘብ አታባክኑ፣ ወይንም አጥጋቢ ለማይሆን ጉልበታችሁን አታባክኑ። እናም አድምጡኝ፣ የተናገርኳቸውን ቃል አስታውሱ። እንደ እስራኤል ቅዱስ ኑ፣ እናም የማይጠፋውን ሊበላሽ የማይችለውን ተመገቡና ነፍሳችሁ በመፋፋት ትደሰት። አዳኝ ለአይሁዶች እና ለነፍያውያን የሚቀጥለውን አስተማረ። ብልና ዝገት በሚያጠፉት፣ ሌቦችም ቆፍረው በሚሰርቁት፣ ለራሳችሁ በምድር ላይ ሀብትን አታከማችሁ። ነገር ግን ብልና ዝገት የማያጠፋውን እናም ሌቦች ቆፍረው የማይሰርቁትን ለራሳችሁ የሚሆን ሀብት በሰማይ አከማችሁ። ሀብታችሁ ባለበት ልባችሁ ደግሞ በዚያ ይሆናልና። በሌላም አጋጣሚ አዳኝ ይህን ምሳሌ ሰጠ። አንድ ባለጠጋ ሰው እርሻ እጅግ ፍሬም ሆነለት። እርሱም ፍሬን የማከጅማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍልሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብዪ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚች ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል፣ ይህስ የሰበሰብኸው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔርም ዘንድ ባለጠጋ ያልሆነ እንዲህ ነው። ፕሬዚዳንት ዲተር ኦክዶርፍ ብዙ ጊዜ ሳልፍ ይህን ምክር ሰጡ። የሰማይ አባታችን ትክክለኛ ችሎታችንን ያያል። ስለ እኛ ራሳችን የማናውቃቸውን ነገሮች ያውቃል። በሕይወታችን የተፈጠርንበትን ዓላማ እንድናሟላ፣ መልካም ሕይወት እንዲኖረን እና ወደ እርሱ እንድንመለስ ያነሳሳናል። ብዙውን ጊዜያችንና ኃይላችን ለጊዜያዊ ምንም ዋጋ ለሌላቸውና በወጪ በመታየት ብቻ ለሚቻሉ ነገሮች እናጠፋለን። ዋጋ የሌለውና ጊዜያችን ነገሮችን ማከናወን ሞኝነት እንደሆነ ለማየት እናውቃለን። የምድር ሀብታችን ዝርዝር በተጨማሪ ኩራት፣ ሀብት፣ ምድራዊ ነገሮች፣ ኃይል እና የሰዎች ክብር እንደሆኑ ሁላችንም እናውቃለን። ምንም ያህል ጊዜና ትኩረት አያስፈልጋቸውም። ስለዚህ የሰማይ ሀብታችንን በሚያካትቱት ላይ አተኩራለሁ። ለራሳችን ማከማቸት የምንችላቸው አንዳንድ የሰማይ ሀብቶች ምን ናቸው? ለመጀመሪያ ክርስቶሳዊ እምነት፣ ተስፋ፣ ትህትና እና ልግስና ጸባዮችን ማግኘት ለእኛ ጠቃሚ ነው። በተደጋጋሚ ሁኔታ የተፈጥሮ ሰው ፍላጎታችንን እናስወግድ እና እንደ ትንሽ ልጆች እንድንሆን ተመክረናል። ሁለተኛ፣ የቤተሰብ ግንኙነቶችን ለማጠናከር ተጨማሪ ጥሩ ጊዜዎችንና ጥረቶችን ማድረግ ያስፈልገናል። ቤተሰብ በእግዚአብሔር የተሾመ ነው፣ ለጊዜ እና ለዘላለም ከሁሉም በላይ አስፈላጊ ነው። ሶስተኛ፣ ሌሎችን ማገልገል የክርስቶስ ተከታዮች ዋና ጸባይ ነው። እንዲህም አለ፣ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ብታደርጉ ለእኔ አድርጋችኋል። አራተኛ፣ የክርስቶስ ትምህርትን መረዳትና ምስክርነታችንን ማጠናከር እውነተኛ ደስታና እርካታን ያመጣል። በየጊዜው በቅዱሳት መጻሕፍትና በሕያው ነቢያት ቃላት ውስጥ የሚገኙትን የክርስቶስን ቃላት ማጥናት ያስፈልጋል። እነሆ የክርስቶስ ቃል ማድረግ ያለባቸውን ነገሮች ይነግራቸዋልና። ወደ ፊልጵንስ በተጓዝንበት ጊዜ በተገናኘነው የ73 ዓመት ዕድሜ አሮጊት ታሪክ ልጨርስ። የምድር መቀጥቀጥ የቦሄል ደሴትን ሲመታ እርሳቸውና የሞቱት ባላቸው በታላቅ ጥረት የሰሩት ቤት ልጃቸውንና የልጅ ልጃቸውን በመግደል ወደቀ። እርሳቸው ከትንሽ ቁስሎች በስተቀር አልተጎዱም። አሁን ብቻቸውን ሆነው ራሳቸውን ለመርዳት መስራት ነበረባቸው። ራሳቸውን ለመደገፍ መስራት ነበረባቸው። በእጅ የሚያጥቡትን ልብሶች ይቀበላሉ፣ እናም ትልቅ ኮረብታንም ውሃ ለማምጣት በየቀኑ በተደጋጋሚ ይሄዳሉ። እርሳቸውም ስንጎበኝ በድንኳና ውስጥ እየኖሩ ነበር። እነዚህን የእርሳቸው ቃላቶች ነበሩ። ሽማግሌ ጌታ እንዳልፈባቸው የሚጠይቀኝን ነገሮች በሙሉ እቀበላለሁ። የቤተ መቅደስ መግቢያ ፈቃዴ ሀብቴ ነው። እናም ይህን ከትራሴ ስር አስቀምጠዋለሁ። ልብስ ከማጥብበት ከማገኘው ትንሽ ገንዘብ አስራትን እከፍላለሁ ብለው ገለጹ። ለእኛ ቀዳሚ ነገሮች፣ ዝንባሌዎች፣ ጸባዮች፣ ፍላጎቶችና ጥልቅ ስሜት በሚቀጥለው ሕይወታችን ላይ ተጽዕኖ እንዳላቸው መሰክራለሁ። የአዳኛችን ቃል እናስታውስ። ሀብታችሁ ባለበት ልባችሁ ደግሞ በዛ ይሆናልና ልባችሁ በትክክለኛው ቦታ እንዲገኝ ጸሎቴ ነው በጌታ በኢየሱስ ክርስቶስም አሜን
The other day my 10-year-old son was studying about the human
internet ላይ ስለ ሰው አምሮ ያጠና ነበር አንድ ቀን የቀዶ ጥገና ሐኪም መሆን ይፈልጋል ከኔ የበለጠ ጎበዝ መሆኑን በቀላሉ ማወቅ ይቻላል ኢንተርኔትን እንወዳለን በቤታችን ውስጥ በማህበራዊ ድረገጽ በኢሜይል እና በሌሎች መንገዶች ከጓደኞቻችንና ከቤተሰቦቻችን ጋር እንገናኛለን ልጆቼ ትምህርታቸውን በኢንተርኔት ይሰራሉ ጥያቄ ምንም ቢሆን ተጨማሪ መረጃ ከፈለገን ከኢንተርኔት እንፈልገዋለን በሰከንድ ውስጥ ብዙ ነገሮችን እናገኛለን ይህ አስደናቂ ነው ኢንተርኔት ብዙ እድሎችን ለመማር ያዘጋጃል ቢሆንም ሰይጣን እንድንሰቃይና የነገሮችን ትክክለኛ ዓላማ ቅልጽ መለወጥ ይፈልጋል ይህን ታላቅ መሳሪያ ጥልጣሬን እና ፍራቻን ለማስተዋወቅ ይጠቀምበታል እምነትንና ተስፋን ያጠፋል በኢንተርኔት ላይ ብዙ የተዘጋጁ ነገሮች አሉ። አንድ ሰው ጥረቶቹን በጥንቃቄ የት መተግበር እንዳለበት መገንዘብ አለበት። ሰይጣን በስራ ወጥሮ ለይዘን ትኩረታችንን ሊስብና ሊበክል ይችላል። አንድ ሰው በቆሻሻ ውስጥ ያለ ዓላማ መንቀሳቀስ የለበትም። በቅዱስ መጽሐፍት ውስጥ የተዘጋጀውን ይህን መመሪያ አዳምጡ። የክርስቶስ መንፈስ ለሁሉም ተሰጥቷል ጥሩን ከመጥፎው ይለይ ዘንድ። ስለዚህ መፍረድን መንገድ አሳያለሁ። መልካሙን እንድናደርግ የሚጋብዝ ሁሉ በክርስቶስ እንድናምን የሚገፋፋ በክርስቶስ ኃይልና ስጦታ የተሰጠ ነው። ስለዚህ ከእግዚአብሔር እንደሆነ ታውቃላችሁ። በትክክለኛው ትርጉም ዮሴፍ ስሜት በወጣትነቱ ያጋጠመውን ተመሳሳይ አጣብቂኝ ያጋጠመላል። እኛም ራሳችን ጥበብ ጎሎን እናገኛለን። በእግዚአብሔር መንግስት እውነትን ፍለጋ ይደነቃል፣ ይበረታታል እናም በጭራሽ አይጨቆንም። እናም አያስፈራም። የቤተ ክርስቲያን አባላቶች እውቀትን እንዲሹ በራሱ በጌታ አጠንክሮ ተመክረዋል። እንዲሁም አለ፣ በትጋት ፈልጉ፣ ከምርጥ መጻሕፍቶች ውስጥ የጥበብ ቃልን ፈልጉ፣ ትምህርትን ፈልጉ፣ በማጥናትና እንዲሁም በጸሎትም። ነገር ግን ይበልጥ ቀጥታ በሆነ ዓለም ውስጥ ማህበረሰቡ የእግዚአብሔር የሆነውን ነገር እያጠቃ እውነቱን እንዴት መገንዘብ ይቻላል? ታዲያ ቅዱሳን መጻሕፍቶች እንዴት እንደሆነ ያስተምራሉ። መጀመሪያ ፍሬዎቹን በማየት እውነትና ማወቅ ይቻላል። በታላቁ የተራራ ትምህርት ጊዜ ጌታ እንዲህ አለ፣ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያመጣል፣ ክፉም ዛፍ ክፉ ፍሬን ያመጣል። ስለዚህም በፍሬዎቻቸው ታውቋቸዋላችሁ። ነቢዩ ሞርሞን ይህንንም ተመሳሳይ መመሪያ እንዲህ አለ፣ በሥራዎቻቸው ታውቋቸዋላችሁ፣ ሥራቸው መልካም ከሆነ እነሱም መልካሞች ናቸው። የቤተ ክርስቲያኑን ሥራዎች እና ፍሬዎች እንዲያጠኑ ሁሉንም እንጋብዛለን። በእውነቱ ላይ ፍላጎት ያላቸው ቤተ ክርስቲያኗና አባሎች ባሉበት ማህበረሰብ ውስጥ የሚፈጥሩትን ልዩነት መገንዘብ ይችላሉ። የእሱን ትምህርት በሚከተሉት ላይ በሕይወታቸው ውስጥ ያለው መሻሻል ይመለከታሉ። ፍሬውን የሚመረምሩ የቤተ ክርስቲያኗ ፍሬዎች ጣፋጭና ደስ የሚል እንደሆነ ይረዳሉ። ሁለተኛ፣ የእሱን ቃል በመቅመስ በራሳችን እውነቱን ማግኘት እንችላለን። ነቢዩ አልማስ ያስተምር፣ እንግዲህ ቃሉን ከዘር ጋር እናነጻጽራለን። እንግዲህ ስፍራ ከሰጣችሁት ዘሩ በልባችሁ ከበቀለ እነሆ እውነተኛ ዘር ከሆነ ወይም መልካም ዘር ከሆነ ባለማመናችሁ የጌታን መንፈስ በመቃወም የማትጥሉት ከሆነ እነሆ እርሱም በልባችሁ ውስጥ ማደግ ይጀምራል። እናም ይህ እድገት በልባችሁ ውስጥ ሲሰማ በውስጣችሁ እንዲህ ማለት ትጀምራላችሁ፣ ይህ መልካም ዘር ነው ወይንም ቃሉ መልካም ነው መሆን አለበት። ግንዛቤን ያብራል። አሁን ለኔ አስደሳች ሆናል እና ማሁን ይሄ እምነታችሁን አያጠነክረምነ አሁን እምነታችሁን ያጠነክራል ማንኛውም ሰው ራሱን መሰል ይሰጣል በጌታ ነብይ የተሰጠ እንዴት አስገራሚ ግብሻ ነው ይህም ከሳይንስ ሙከራ ጋር ሊወዳደር ይችላል መመሪያውን የምንከተል ከሆነ ቃሉን እንድንቀምስ ተጋብዘናል መለኪያ መሳሪያ ተሰጥቶናል የቅምሻውን ውጤት ተነግሮናል ፍሬዎቹም በመመልከት እውነትን ማወቅ እንደምንችል ቅዱሳት መጻሕፍቶችም ያስተምሩናል ወይም እሱን በግላችን በመሞከር ለቃሉ በልቦቻችን ቦታ በመስጠት ልክ እንደ ዘር በመኮትኮት እውነቱን ለማወቅ ገና ሶስተኛ መንገድ አለ እናም እሱም በራእይ በመቀበል ነው ትምህርትና ቃል ኪዳን ክፍል 8 ላይ ራእይ እውቀት እንደሆነ ያስተምራል የማንኛውንም ነገር እውነተኛ እውቀት እኛ በእምነት ከጠየቀን በታማኝ ልብ እናም እኛ እንደምንቀበል በማመን እናም ጌታ እንዴት ራእይ እንደምንቀበል ይነግረናል እንዲህ አለ እናም በእናንተ ላይ በሚመጣውና በሚያድረው በመንፈስ ቅዱስ በአእምሮቻችሁ ላይ በልባችሁ ተናግሯችኋል ጌታ ሲያስጠነቅቀን ግልጽ አድርጎልናል ያለ እምነት ምንም ማድረግ እንደማትችሉ አስታውሱ ስለዚህ እምነት ጠይቁ እምነትን ስራን ይጠይቃል ስራውን በአእምሮ ውስጥ ማሰላሰል ከዚያም በአእምሮአችን ውስጥ ያሰላስለውን ነግራል ትክክለኛ እንደሆነ መጠየቅ አለብን ጌታም እንዲህ ሲል ትክክል ከሆነ በልባችሁ ውስጥ የነበልባል ስሜትን እፈጥራለሁ ስለሆነም ስለዚህ ትክክል እንደሆነ ይሰማችኋል ትክክል ካልሆነ ግን እንደዚህ አይነት ስሜት አይኖራችሁም ነገር ግን ትክክል ያልሆነ ነገር እንድትረሱ የሚያደርጋችሁ ራሱን የሳተ ሐሳብ ይኖራችኋል እምነት ያለ ስራ ከንቱ ነው ስለዚህ ምንም ሳትጠራጠሩ በእምነት ጠይቁ ቅዱሳን መጻሕፍት አያጠናም እናም አይጸልይም ምክንያቱም ከእኛ እምነት ያልሆነ ጓደኛ አለኝ መንፈሳዊ እንዳልሆነ ገለጸልኝ ቅዱሳን መጻሕፍትን አያጠናም እናም አይጸልይም ምክንያቱም የእግዚአብሔርን ቃል መረዳት አልችልም ይላል ይህ ባህሪ የሚያስረዳው የእሱ መንፈሳዊ አለመሆን እናም ወደ ተቃራኒ ራእይ እንደሚያምራ አልማ አብራርቷል እንዲህ አለ እናም ልቡን የሚያጠጥር ለእርሱ ከቃሉ ትንሽ ክፍል ይሰጠዋል እናም ልቡንም የሚያጠጥር ለእርሱ ሁሉንም በሙላት የእግዚአብሔርን ምስጢር ከሚያውቅ ድረስ ከቃሉ ትልቅ ክፍል ይሰጠዋል አልማ እና የሙሳያ ልጆች እምነት ሥራ ያስፈልገዋል ለሚለው ጽንሰ ሐሳብ ምሳሌዎች ናቸው በመጽሐፈ ሞርሞን እንደምናነበው የእግዚአብሔርን ቃል ያውቁ ዘንድ ቅዱሳን መጻሕፍትን በትጋት እያጠኑ እና በቀላሉ የሚረዱ ነበሩ ነገር ግን ይህ ብቻ አይደለም ራሳቸው በጸሎትና በጾም አተጉ ስለዚህ የትንቢት መንፈስና የራእይ መንፈስ ነበራቸው ከልባቸውን እውነትን የምንሻ ከሆነ ለማግኘት በኃይላችን ሁሉ እናደርጋለን ይህም ቅዱሳን መጻሕፍትን ማንበብ ቤተ ክርስቲያንን መሄድ የእግዚአብሔርን ትእዛዝ መጠበቅ የተቻለን ማድረግ ሊጠይቅ ይችላል ጆሴፍ ስሚዝ ታማኝ ልብ ምን ማለት እንደሆነ ጥበብን እየፈለገበት ጊዜ የተገበራቸው ተግባሮች ፍጹም የሆኑ ምሳሌዎች ናቸው እሱ እንዳለው ከነበሩት የተለያዩ እምነቶች ውስጥ የትኛው ትክክል እንደሆነ ማወቅ ፈለገ እሱ የትኛውን ለመቀላቀል ያውቅ ዘንድ ከመጸልዩም በፊት በሚቀበለው መልስ ላይ ተግባሩን ለማዋል ዝግጁ ነበር እናም በቅዱስ ቃል ኪዳን ተስፋ ሊኖረው ሊገባል የተጻፈውን አስታውሱ ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለመን ለእርሱም ይሰጠዋል ነገር ግን በምንም ሳይጠራጠር በእምነት ይለመን ለእርሱም ይሰጠዋል ምን አይነት አስደናቂ ቃል ኪዳን ነው በቅዱሳት መጻሕፍት ውስጥ እንደተገለጸው በእውነትን ለሚሹ እግዚአብሔር እውነትን ይገለጻል ኢንተርኔት ላይ ብቻ ከሚፈለግ የበለጠ ጥረት ይጠይቃል ነገር ግን ዋጋ አለው የትክክለኛ የኢየሱስ ክርስቶስን እንደሆነ ምስክርነቴን አካፍላለሁ። ይህም የቤተሰብ አባላትን ጨምሮ በመሆኑም እውነት እንደሆነ አውቃለሁ። ለብዙ ዓመታት ቃሉን በሕይወቴ ውስጥ ሞክሬዋለሁ። ነፍሴም ላይ ውጤቶቹን ተሰምቶኛል። በመሆኑም እውነተኛ እንደሆነ አውቃለሁ። ነገር ግን በመንፈስ ቅዱስ አማካኝነት በራእይ ሙሉ እውነትን ተምሬያለሁ እና ሁላችሁንም ጋብዛችኋለሁ በኢየሱስ ክርስቶስ ስም አሜን።
A crushing sense of defeat and despair.
Jesus is sakail. Meskalu lai simot ndium makalu hiwat alba ono bemakabru sisem sikemet. Yerso havariat yemeshenef naites famukrat simet watacho. Aranyu menkwa selemotuna bwala menesatu bedergakami binagerem. Algebachom neber. Yunji yesekletu yechalama kasaat. Pastor Sachu yetinsay tawati takatala neger gin yadesta dekemezmrochu yetinsasion yan misker bemonacho mikniyat bicha metta indium yemelektochun yetenes tenestal awoja rasu bemejemere lemegetz mikebd nebere magdalawiya maryamna yetwosenu amany setoch የጌታውን አካል በችኮላ ሰንበት ከመድረሱ በፊት መቃብሩ ሲቀመጥ የተጀመረውን መቀባት ለመፈጸም ቅመማ ቅመሞችን ዘወይቶችን በመያዝ ቀደም ብለው ወደ አዳኙ መቃብር በዛ ሁጠዋት ሄደው ነበር። በዚያ ጠዋት የጠዋቶች ጠዋት በተከፈተ መቃብር የድንጋይ መዝጊያ በተንሸራተተ ተጠብተና ሁለት ማለቆች ወጃ ሰላምታ ተቀበሏቸው። ሕያውን ከሙታን መካከል ለምን ትፈልጋላችሁ? ተነስቶ እንጂ በዚህ የለም። በገሊላ ሳለ ለእናንተ እንደተናገረ አሰቡ። የሰው ልጆች በኃጢአተኞች ልጆች አልፎ ሲሰጥና ሲሰቀል በሦስተኛው ቀን ሊነሳ ግን ነው ግድ ነው ያለው። ጌታ የተኛበት ስፍራን ኑና እዩ። ፈጥናችሁ ሂዱና በሙታን በተነሳ ብላችሁ ለደቀ መዛሙርቱ ንገሯቸው አላቸው። መግደላዊ ማርያም በመቃብር ውስጥ አየችና ነገርግሩ በአእምሮ ውስጥ የተመዘገበውን ነገር ጌታ አካል እንደሌለ ነበረ። ለሐዋርያቶቹ በመፍጠን እና ጴጥሮስና ዮሐንስን አግኝታ እንዲህ አለቻቸው፣ ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩት አናውቅም። ጴጥሮስና ዮሐንስ ወደ ቦታ በመሮት ሄዱ። የተልባ እግሩን ልብሱን ተቀምጦ በራሱ የነበረውም ጨርቅም ለብቻው በአንድ ስፍራ ተጠምጥሞ ነበረ። በማየት ትክክል መቃብሩ ባዶ መሆኑን አረጋገጡ። ዮሐንስ ነበር ለመጀመሪያ ጊዜ የትንሣኤን አስደናቂ መልእክት መገንዘብ የቻለው። እሱም እየው፣ አየው፣ አመነም። ሲጽፍም ሌሎቹን ግን ለዛ ነጥብ ኢየሱስን ከሙታን ይነሳ ዘንድ እንዲገባው የሚለው የመጽሐፍ ቅዱስ ገና አላወቁም ነበረ። ጴጥሮስና ዮሐንስ ሄዱ፣ ነገር ግን ማርያም ወደ ኋላ ቆየች። በዛ ሰዓት መላእክቱ ተመልሰው በትሕት ጠየቋት፣ አንቺ ሴት ለምንድን ነው የምታለቅሽው? እሷም ጌታን ወስደውታልና ወዴትም እንደሚኖሩ አላወቁም አለች። በዛች ቅጽበት ከሞት የተነሳው አዳኝ አሁን በኋላ ቆሞ ተናገራት፣ አንቺ ስለምታለቅሽለስ ማንን ትፈልጊያለሽ? እርሷም አትክልት ጠባቂዋ መስሏት፣ ጌታ ሆይ አንተ ወስደው ነህና ወዴት እንዳኖርከው ንገረኝ ብላ ጠየቀችው። ሽማግሌው ጄምስ ታልመጅ እንደጻፈው ምንም እንኳ ባልታወቀው ለኢየሱስ ለእርሷ ውድ ጌታ ነበር የተናገረችው። ከሕያው ከንፈሮቹ የመጣው አንድ ቃል የእርሷ የሚያጎዳ ሐዘንን ወደ አስደሳች ደስታ ቀየረው። ኢየሱስም እንደዚህ አላት፣ ማርያም። ድምፁ አነጋገሩ ከዚያም ቀደም የሰማችውና የወደደችው ትሑት የሆነውን ያነጋገር ዘቤውን ከሰመጠችው የተስፋ መቁረጥ ጥልቅ ውስጥ ከፍ አደረጋት። በደስታም ራቦኒ ማለትም የእኔ ውድ አለቃ ብላ ጠራችው። እናም ስለዚህ ይህች የተባረከች ሴት ትንሣኤ ያደረገውን ክርስቶስ ለማየትና ከእርሱ ጋር ለማውራት የመጀመሪያ የሟች ሥጋ የለበሰች ሴት ነውነች። ከዛ በኋላ በዛው ቀን ለጴጥሮስና ለጴጥሮስ በኢየሩሳሌም ውስጥ ወይም አቅራቢው ለተገለጸለት ለሁለት ደቀ መዛሙሮችና ወደ ኤማሱን 10 መንገድ ወደሚመራው ላይ እናም በማታ ለ10 ሐዋርያቶችም ለሌሎቹም በማዕከላቸው በድንገት በመገለጽ እንዲህም በማለት እኔ ራሴ እንደሆኑንና እጆቼንና እግሮቼን እዩ፣ እናም እንደምታዩት መንፈስ ሥጋን እና አጥንት የሌለው እኔ ዳሳችሁን እዩ። ከዛም በኋላ የበለጠ ሊያሳምናቸው እነርሱ በደስታ የተነሳና ስላላመኑ ሊደነቁ ሳሉ የተበጠሰ አሳና የወር ወላላ በፊታቸው በላ። በነዚህ ኢየሩሳሌም ውስጥ በተረጋገጡ ምስክሮች ባሽጋር የማይነሳሳ ከሞት የተነሳ ጌታ ለጥንታዊ ምዕራብ ንቀፍ ክበብ ሕዝቦች የተሰጠው አገልግሎት ነበረ። ሁሉም ጎኑን እንዲነኩና እግሮቹንና እጆቹን እንዲነኩ ጋበዛቸው። እናም ሁሉም በሄዱና ለራሳቸው በመሰከሩ ጊዜ በአንድነት እንዲህ ሲሉ ጮኹ፣ ሆዛና፣ የኃይሉ አምላካችን ስም የተባረከ ይሁን። እናም እግዚአብሔር ስም ወደቁና አመለኩት። የክርስቶስ ትንሣኤ የእርሱ ኑሮ ራሱን የቻለና ዘላለማዊ እንደሆነ ያሳያል። ኢየሱስ እንዲህ አለ፣ አብ በራሱ ሕይወት እንዳለው እንዲሁም ደግሞ ለውድ በራሱ ሕይወት እንዲኖር ይሰጥቶታል። ነፍሴም ደግሞ አነሳት ዘንድ አኖራታለሁ። ስለዚህም አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ በእኔ ማንም አይወስድም። ላኖራት ልሰጠኝ ይችላል፣ ደግሞም ላነሳት ሥልጣን አለኝ። አዳኙ ለሕይወት በምግብ ላይ ወደ ውኃ ላይ ወይም በተንፈሻ አየር ላይ ወይም በማንኛውም በሌላ ንጥረ ነገር ላይ ኃይል ወይም በሰዎች ላይ ጥገኛ አለው አይደለም። እንደ ሁሉም የህዌህና መሲህ ያለና የታላቁ እኔ ነኝ፣ በራሱም የሚኖር አምላክ ነው። በኃጢአት ክፍያና በትንሣኤ ኢየሱስ ክርስቶስ የሁሉንም እምነት ዐይነት ውድቀት አሸንፏል። አካላዊ ሞት ጊዜያዊ ቢሆንም እንዲሁም መንፈሳዊ ሞት ራሱ መጨረሻ አለው። ሁሉም ለመፍረድ ወደ እግዚአብሔር ፊት ቢያንስም ለጊዜ ይመለሳል። ሞት በሰው በኩል ስለመጣ ትንሣኤም ሙታን በሰው በኩል ይሆናል። ሁሉም በአዳም ደም ይሞት እንዲሁም በክርስቶስ ደግሞ ሕያው ይሆናሉና። ሽማግሌ ኒል ማክስዌል ባሏቸው ክርስቶስ ሞት ላይ የተቀጀውን ድል የሰዎች ከባድ ውስብስብ አስቁሞታል። አሁን ግላዊ ከዳብ ውስብስቦች ብቻ ነው ያሉት። እናም ከዚህ ራሱ ከጠቅላላ መጥፋት ያዳነን የእርሱ ትምህርቶች መከተል መዳን እንችላለን። የፍትሕን አስገዳጅነት በማሟላት ክርስቶስ አሁን በፍትሕ ላይ ቦታ ያገኛል። ወይም እርሱ ፍቅር እንደሆነ ፍትሕም ነው ለማለት እንችላለን። እንዲሁም ፍጹም ፍትሕ አምላክ በመሆኑ ባሻገር ፍጹም መሐሪ አምላክ ነው። ስለዚህ አዳኙ ሁሉም ነገር ትክክል አደረገው። በሟች ሕይወት ውስጥ እንዲሁም ሞት ያለ ይፍታዊነት ጸላቂ አይደለም፣ ምክንያቱም እርሱ ሕይወትን በዳግም መልሶልና። ምክንያቱም ማነት ቁስል አካለ ጎንዶለትን ክህደትንና ትኮሳትን በመጨረሻ ላይ በእርሱ ፍትሕና ምሕረት ምክንያት ሳይከፈል አይቀርም። ከእውቀት ሁላችንም ስላዳነ ሕይወቶቻችን በእውን የእርሱ ናቸው። እንዲህም በማለት አውጇል፣ እነሆ ወንጌሌን ሰጥቻችኋለሁ፣ እናም ለእናንተ የሰጠኋቸው ወንጌሌ ይህ ነው፣ ወደ ዓለም የመጣሁት አባቴ ፈቃድ ለመፈጸም ነው፣ ምክንያቱም አባቴ ልኮኛልና። አባቴ በመስቀል እሰቀል ዘንድ ልኮኛል። ከዚያም በኋላ በመስቀል ላይ ከተሰቀልኩኝ እንዲሁም ሰዎችን ሁሉ ወደ ራሴ ያመጣ ዘንድ እኔ ለሰዎች እንደ ተሰቀልኩኝ በአብ አማካኝነት ይነሱ ዘንድ በእኔ ፊት ለመቆም ይችሉ ዘንድ መልካም ሁሉ በፍጥሮ ሥራቸው እንዲፈረድባቸው እነርሱን ለማሳመን በመስቀሉ ላይ ተሰቀልኩኝ። የትንሣኤ ለአንዴና ለመጨረሻ ጊዜ የናዝሬቱ ኢየሱስ እውነተኛ ማንነት አላቆ የህይወት ፍልስፍና ውድድሮችንና ጥያቄ በመቅረፍ ረገድ ያበረከተውን አስተዋጽኦ ለአንድ ያስቡበት። ኢየሱስ በእውነት ትንሣኤ ካደረገ እርሱ መለኮታዊ ፍጥረት መሆኑን ካለምንም ቅድመ ሁኔታ ይከተላል። ማንም ተራ ታች የሆነ ሰው ከሞት በኋላ ወደ ሕይወት እንደገና ለማምጣት በራሱ ኃይል የለውም። ምክንያቱም እርሱ ትንሣኤ ስላደረገ ኢየሱስ አምላክ መሆን ነበረበት፣ እንዲሁም የአብ አንድያ ልጅ። ስለዚህ ያስተማረው ሁሉ እውነት ነው፣ እግዚአብሔር አይዋሽምና። ስለዚህ እርሱ እንዳለው የምድር ፈጣሪ ነበር። ስለዚህ እሱ እንዳስተማረው መንግሥተ ሰማይና ሲኦል እውን ናቸው። ስለዚህ እርሱ ሞት በኋላ ያገበኘውም የመንፈስ ዓለም አለ። ስለዚህ በእርሱ በድጋሚ ይመጣል፣ እናም በግል በምድር ላይ ይነግሳል። ስለዚህ ለሁሉም ትንሣኤና የመጨረሻ ፍርድ ይኖራል። የክርስቶስ የትንሣኤ እውነት በግምት ውስጥ በማስገባት በአንድያ ልጁ ለዓለም ብዛነት ስለሰጠው ስለ አባት እግዚአብሔር ሙሉ ኃያልነት፣ ሁሉን አዋቂነትና ርኅሩኅነት ያሉት መጠራጠሮች ምክንያት አልባ አላቸው። ስለ ሕይወት ትርጉም ዓላማ ያሉት መጠራጠር መሠረት አልባ ናቸው። በእርግጥ ኢየሱስ ክርስቶስ ለሰው ደህንነት የሚመጣበት ብቸኛ ስም ወይም መንገድ ነው። እምነት በእውነትም በአስተሳሰብ ወይም በስነ ልባዊ ፈጣሪ በላይ ነው። የመጨረሻ ዓለም አቀፋዊ እውነታ አለ። እናም በእርሱ እንደ ተማረ እውነት ላይ የሚመሠረቱ የማይቀረብ የማይቀየር የግብረ ገብ አቋም አለ። የእርሱም ማናኝነትም ዐይነት ሕግና ትእዛዛት የመስጠት ንስሐ አስቸኳይ ጉዳይ ነው። የአዳኙ ተአምራቶች ይሆን ናቸው። የእርሱ ደቀ መዛሙሮች ልክ እንደ እርሱ ተመሳሳይ ነገሮችን እንዲሁም ታላላቅ ሥራዎችን ያደርጉ ዘንድ እንደ ሰጣቸው ቃል ኪዳን እውን ነው። የእርሱ ክህነት ካለም ምንም ጥርጥር የወንጌል የሚያስተዳድር እና የእግዚአብሔርን እውቀት ቁልፎች ጨምሮ የንጉሥ ግዛትን ምስጢራዊ ቁልፎች ይይዛል። ስለዚህ በዛ ሥነ ሥርዓቶች ውስጥ መለኮታዊ ኃይል የሚገለጽበት ትክክለኛ ኃይል ነው። የክርስቶስ ትንሣኤ እውን ከግምት ውስጥ በማስገባት ምንም እንኳ የቆዳ ችሎታችን ሰዎች ቢያፈራሱም ሞት የእኛ መጨረሻ አይደለም። ፕሬዚደንት ቶማስ ማንሰን ስለ ሮበርት ባልችፎርድ ከ100 ዓመት በፊት ወርቅና ጎረቤት በሚለው መጽሐፍ ውስጥ በኃይል ሲያጠቃ የነበረው የክርስቲያን እምነት ለምሳሌ እንደ እግዚአብሔር ክርስቶስ ጸሎትና ዓለማችነት የሚሉትን ስለ መቀበሉ ተናገሩ። እርሱ በድፋር እውነት እንዲህ ሲል ታስቀመጠ፣ ሁሉንም ሙሉ በሙሉ በቁጠረኝነት ማንም ክርስቲያን ምንም ታላቅ ችሎታ ያለው ቢሆንም እንኳን ክርክሬ እንደማይመስልልኝ ወይም አቋሜ እንደማይወዘወዝና ለማረጋገጥ የሚችሉ ነገሮች ማረጋገጥ ይናገራለሁ። እውነተኛ እውቀት ማድረግ ቢችልም በሚል ግድግዳ ራሱን ከበበ። ከዛም የሚያስፈልገውን ነገር ተከሰተ። የእርሱ ግድግዳ በድንገት ወደ አፈር ተመለሰ። በባህሪ ይህ ታላቅ ለውጥ ምንድን ነው መንስኤ ያደረገው? ሚስት ሞታለች። በተሰበረ ልብ ሟቹ ዓይኖቹ ሰውነቷ ወደ ነበረበት ገባ። በክፍሉ ሲወጣ ለጓደኞቹ እንደዚህ አለ፣ እሷ ነች፣ ነገር ግን እሷ አይደለችም። ሁሉም ነገር ተቀየረ እና በዛ የነበረውን ነገር ተወሰደ። አንድ አይነት አይደለችም፣ ነፍስ ካልሆነ ምን ሊሆን ይችላል ብሎ ጠየቀ። ጌታ በእውን ሞቶ እንደገና ተነስቷልን? አዎን። የሃይማኖቱ መሠረታዊ መርሆች የሐዋርያዎችና ነቢዮች ኢየሱስ ክርስቶስ እንደ ሞተ እንደ ተቀበረና በሦስተኛው ቀን እንደ ተነሣ መስክረዋል። የተተነበየለት ኢየሱስ ልደት ሲቃረብ ምንም እንኳ ብዙዎች ቢጠራጠሩም በጥንት ነፊያውያን ላማናውያን መካከል ያመኑ ነበሩ። ከዚህም በኋላ የውልደቱ ምልክት ደረሰ፣ ቀንና ማታ እስኪሆን ቀን ካለ ምንም ጨለማ፣ ከዛም ሁሉ አወቁ። አሁንም እንኳ በክርስቶስ ትክክለኛ ትንሣኤ የተወሰኑ ያምናሉ እና ብዙዎችም ይጠራጠራሉ ወይም አያምኑ። ነገር ግን የተወሰኑ ያውቃሉ፣ ከዚያም በኋላ ሁሉም ያያል። እንዲሁም በትልቅ በርግጥ በእርሱ ፊት ሁሉም ጎረምበት ጉልበት ይንከረበባል ይንበረከካል።
I believe the testimony
is of Mormons to make new to mesekrochin amnallo yahawariyaw nefi semoch kaltetekase betetrefarefa midrer ust yenberut ibretoch hizboch gar beleloch mekakkel endiyum biyochesus spesie yesudni rigden na bemuzu mesekere gezi balay mecheresha zaman talak mesekere yulli yawojutun behewat alle enya maytenewal yalutun yemil mesekere amnallo በእርሱ ብሉ ሁሉ የሚያምን ዓይን ስር በመሆን እኔ ራሴ የናዝሬት ኢየሱስ ከሞት የተነሳ አዳኝ እንደሆነ እንደ ምስክር ቆማለሁ። እርሱ ትንሣኤ እውነታቸው የሚከተሉት ሁሉን መሰክራለሁ። የዚያን ተመሳሳይ ምስክርነት ጥብቅና አቋቋም መጽናናትንም ተቀበሉ ዘንድ የምጸልየው በኢየሱስ ክርስቶስ ስም ነው። አሜን።
Our dear brothers and sisters, again we are
watching the conclusion of Gubayo Macharasha Yelib Miskanachin Lenezia Galgulot Lamazagajet Letigat Lesatut Bamulu Miskana Nakarbalet Yetanakarut Nam Yemian Nessa Samazmrochin Yakar Lakarabulan Nam Seknale.
Those who have spoken and those who have provided the uplifting music. It will now be our privilege to again hear from our
ከውድ ነብያችን ከፕሬዝዳንት ቶማስ ኤስ ሞንሰን ለማዳመጥ እንትላችን ነው። ከፕሬዝዳንት ሞንሰን ንግግር በኋላ ዘማሪዎቹ ይህን ጉባኤ ኖ እንድደሰት በመሎ መዝሙር ይዘጋሉ። የመጨረሻ ጸሎቱን በሰባኛው አባል ሽማግሌ ቤንጃሚን ዲ ሆያስ ይቀርብልናል።
My brothers and sisters,
ወንድሞችና እህቶች ምንኛ ቆንጆ የሙዚቃ ጉባኤ ነው የቀርበልን። ሙዚቃውም በጣም ቆንጆ ነው። መዝሙሮቹ ማስተናቂ ነበሩ። መልእክቶቹም በመንፈስ ቅዱስ መነሻ የተደጋጁና የተቀረቡ ነበሩ። እናም ጸሎቱን ወደ ሰማይ እንድንቀርብ አድርጎናል። አብረን ተሳታፊን በሁላችን መንገዶች ከፍ ብለናል። የጉባኤ መልእክቶች በኢንዛይንና በሊያሆና መጽሔቶች ውስጥ በምታተሙበት ጊዜ እነዚህን ለማንበብ ጊዜ እንደምናሳልፍ ተስፋ አለኝ። ምክንያቱም እነዚያ የእኛ ጥንቃቄ ግምገማ ጥናት ያስፈልጋቸዋልና። በዚህ ጉባኤ ከአልግሎት ለተለቀቁት ወንድሞችና እህቶች ከልብ የሚመጣውን ምስጋና ሳቀርብ እናንተ ከኔ ጋር እንደምታቀርቡ አውቃለሁ። በደንብ አገልግለዋል። እናም በጌታ ስራም ታላቅ ተሳታፊዎች ነበሩ። ከነሱ ጋር ለማገልገልም ዓላማ እንዳለንም እንገልጻለን። እጃችን በማንሳት በእንዲህ ኃላፊነት የተጠቀሱ ወንድሞች ያዳመጥናቸው መልእክቶች ስናሰላስል ከዚህ በፊት ካደረግናቸው በተሻለ መንገድ ውሳኔ ይኖረን እምነታችንና መሠረታችን መርሆዎች ከእኛ ጋር አንድ ያልሆኑትን እናደርጋለን።
example we face many serious challenges
adany wodezich midir kehullom hul gizem yersun misale nikatal baalam bizu aschegari fetenawoch ahun yagatmolal neger gin yesemay abatachin silenya indemiyaseb maragagacha yesetachwallo emnetachin bersu lay sinset ersu mimaranal enna mibarkanal enna menem chigroch biyagatunum ersu iredanal የሰማይ በረከቶችም ከእያንዳንዳችን ጋር ይሁን። በቤታችንም በፍቅርም በትህትና እናም በጌታ መንፈስ ይሞሉ። በጠላት ጥቃት ጊዜ እንድጠበን የወንጌል በየጊዜውም እንመገብ። የየቀኑ ስፍራዎችም ስናከናውን ባለፉት ሁለት ቀናት የነበረን የመንፈስ ስሜት ከእኛ ጋር ይቆይ። እናም የጌታን ሥራ ሁልጊዜም እንናደርግ እንገኝ። ይህን ሥራ እውነት እንደሆነ አዳኝ ሕያው እንደሆነ እና በዚህች ምድር ላይ በቤተ ክርስቲያኑ እንደምመራን እንደሚያስተዳድረን እመሰክራለሁ። እግዚአብሔር የዘላለም አብ ሕያው እንደሆነ እንደሚያፈቅረን ምስክርነቴን እሰጣችኋለሁ። እርሱም በእርግጥ አባታችን ነው። እናም እርሱም ግለሰብና እውነተኛ ነው። እርሱ ወደ እኛ ምን ያህል መቅረብ ፈቃደኛ እንደሆነ፣ እኛን ለመርዳት ምን ያህል ለማድረግ ፈቃደኛ እንደሆነ እና ምን ያህል እንደሚያፈቅረን እንረዳ። ውድ ወንድሞችና እህቶች፣ እግዚአብሔር ይባርካችሁ። የእርሱ ሰላም ቃል ክዳን አሁንና ሁልጊዜም ከእናንተ ጋር ይሁን። በስድስት ወር በኋላ እስከምንገናኝ ድረስ ደህና ሁኑ እላችኋለሁ። እናም ይህንንም የማደርገው በጌታችንና አዳኛችን በኢየሱስ ክርስቶስ ስም ነው። አሜን።
Come, let us sing. Our dear Heavenly Father,
would you say my patachin hoy? Conclude this general conference. Yehinin gubaye macharasha lai senders. To the our gratitude for the sweet spirit. Yelip salam tachin kalip na karpalen.
We recognize thy hand upon this, the restored church.
Nazidag banyala tamasaratao, be nazle Jesus Christos, yin sra. እንረዳለን ለልጅ ኃጢአት ክፍያ ለከፈለ ሁሉ ምስጋና እናቀርባለን ለዚህ ለሚያነሳሳ የነብያችን ቶማስ ስሞንሰን መከረን እናመሰግናለን በዚህ በጊዜያችን እና በርታት እንድትሰጠን እና ለእግዚአብሔር ወንጌል እንድንፈልግ አድርገን እናም ለነኚ ለተባከኑትንም ወደ መንግስት እንድመለሱ አድርጋቸው
all the teachings we have received throughout this conference
በዚህ ጉባኤ ለተቀበልነው ትምህርት እንድናስተዋውስና በተግባር እንድናውል አድርገን
in safety and in peace
በሰላም እና
greater desire to be faithful
እና
in the name of thy son
ታማኝ እንድንሆን እና ፍላጎት እንኖረን አድርገን ይህንንም እንለው በኢየሱስ ክርስቶስ ስም አሜን
This has been a broadcast of the 184th Annual General Conference of the Church of Jesus Christ of Latter-day Saints. Speakers were selected from the general authorities and general officers of the church. Music was provided by the Mormon Tabernacle Choir. This broadcast has been furnished as a public service by Bonneville Distribution. Any reproduction, recording, transcription, or other use of this program without written consent is prohibited.